እለቱ ጁን አንድ 2026 የሰኞ ምሽት ፕሮግራም አሁን ይጀምራል። ዛሬ የሚቀዳ ቁጥራችን የሚሆነው 7303 ነው። ሰላም ጤና ስጥልኝ ውድ ቤተሰቦች፣ እንኳን ለአዲሱ ወር አደረሰን በማለት እንኳን በደህና መጣችሁ ወደ ሻሎም ዓለም አቀፍ ቴሌኮንፈረንስ። ባለማቋረጥ የምትካፈል ሁሉ ሰላማችሁ ይብዛ እያልኩን ፕሮግራሙን የምመራው ከቨርጂኒያ ቅድስት ተሰማ ነኝ። የዛሬ የጁን 1 2026 አገልጋዮች የሰንበት ትምህርት አስተማሪያችን ወንድማችን አቶ ጣሴ ይሆናል። በመዝሙር እህታችን ማርሸት እንዲሁም በቃል ወንድማችን ዳኒ ያገለግለናል። በጸሎት እህታችን ብዙዬ ካለች ብዙዬ ካገለከሌለች ከጉባኤው ካሁኑ እንድትዘጋጁ በትህትና እጠይቃለሁኝ። የዛሬው ጥቅስ የሰንበት ትምህርታችን የሚናገረው አንደኛ ዮሐንስ ምዕራፍ 1:9 እንዲህ ይላል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመጽ ሁሉ ሊያነጻን የታመነ ጻድቅ ነው። እንደገና ነበዋል። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመጽ ሁሉ ሊያነጻን የታመነ ጻድቅ ነው። አሜን። እንጸልይ። ቅዱስና አፍቃሪ ሰማይ አምላካችን፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ አንድ አምላክ አንተ ይቅር ባይ ከኃጢአታችን ብንናዘዝ አንተ ጻድቅና ይቅር ባይ አምላክ ስለሆንክ የእያንዳንዳችን ኃጢአት በደል ይቅር ብለህ በመስቀል ላይ ስለሞትክ ፍቅርህን ስለገለጽ ከኃጢአት ደግሞ እየራቅን ኃጢአትን እየጠላን እንድንጓዝ ያንዳንዳችን ትረዳን ዘንድ ፈቃድህን እንጠይቃለን። አንተ ይቅር ባይ ነህ፣ ሰው ይቅር አይልም። አንተ ግን ይቅር ባይ፣ ትዕግስተኛ፣ ቻይ፣ ሩህሩህ አምላክ ስላለህን እጅግ አድርገን እናመሰግንሃለን። በዚህ ምሽት የሚደረገውን ፕሮግራም ሁሉ ለአንተ ክብር ይሁን። እግዚአብሔር የሚዘመረው ሁሉ አንተ ደስ የምትሰኝበት፣ ጌታ ሆይ የሚጸለየው ጸሎት ወደ አንተ ዙፋን የሚቀርብበት ጌታ ሆይ ጉባኤውን ሁሉ አንተ ትባርክ ዘንድ በሁሉ ነገር አንተ ትከብር ዘንድ አገልጋዮችን ባሪያዎችን አንተ ትባርክ ዘንድ ቅዱስ መንፈስ ቅዱስ ከእያንዳንዳቸው ጋር ሆነ አንተ ትባርካቸው ዘንድ እለምንሃለሁ። ጊዜ ፕሮግራሙን ጀምረናል። አንተ ምራ። ስለ አንድ ልጅ ስለ ኢየሱስ ክርስቶስም ስትል አሜን። በድጋሜ እንደምን አመሻችሁ። እግዚአብሔር ጠብቆን በዚህ ምሽት ለመገናኘት ያስቻለን አምላክ ክብር ምስጋና ይድረሰው። አሁን እንግዲህ በመዝሙር እግዚአብሔርን እናወድሳለን።
እኔ ዘምራለሁ።
እሺ ጋሽ በቄ እንኳን ደህና መጡ። እግዚአብሔር ይባርክዎ።
አሜን አሜን። በአዲስ መጽሐፋችን 315 ለጌታ ክብር ዘምራለሁኝ። ፀሐይ ማንጠልቃ መንጋ ሲጀምር ከመድኃኒቴ ከኢየሱስ ጋር ስራዬን አልቆ በሰማይ ልኖር ፀሐዩን ጠልቃ ቀን ሲጀምር ፀሐዩን ጠልቃ ደመና ሲሄድ ፍርሃት አይሆንም ደግሞ ሞገድ ያ የደስታ ቀን የዓለም ፍጻሜ ይነጋልኛል ለሙሉ ዕድሜ ፀሐዩን ጠልቃ በእጁ ሲመራኝ ወደ አባቴ ልብ ሊያቀርበኝ አብን አይቼው ሊያነጋግረኝ ለዘለዓለም ሳይለየኝ ፀሐዩን ጠልቃ ሙታን ሲነሱ ደግሞ እንደገና ላያለቅሱ በመልካም አገር አንለያየም አብረን ልንኖር ለዘላለም። አሜን
አሜን አሜን። እግዚአብሔር ይርዳን አብረን እንድንኖር ለዘላለም የሚያበቃውን ጸጋ ለእያንዳንዳችን እግዚአብሔር ይስጥልን። እግዚአብሔር ይባርክ። ተስፈቅ እሺ
ጀምራለሁ።
ዘራ አበበች እንኳን ደህና መጡ። እግዚአብሔር ይባርክ።
እግዚአብሔር ስሙ የተመሰገነ ነው።
አንድ ጊዜ የሚጮህ ቤት ድምፅ አለና ያስተካክሉ። እሺ ወይዘሮ አበበች።
እሺ ላጥፋ እሱን ስለዚህ ሰንበት ትምህርት ያስተምሩታል።
አጥፉት። እሺ እግዚአብሔር ይስጥ። የሚቀጥለው ይዘምራሉ። ያጥፉትና ይስተካከሉ። ዘራበሩ።
ጨርሻለሁ።
ይዘምራሉ።
ጨርሻለሁ።
እሺ
ይዘምር። መዝሙር 270 ላይ ወደኛ ኢየሱስ ሲመጣ የሚለው መዝሙር ነውና ወደኛ ኢየሱስ ሲመጣ ልጆቹ ስጠራ የእርሱ እንቆች ክብር እንቆች ውዶቹን ልጆች እንደ ማለዳቆች በሰማይ ሊበሩ ለዘላለም በደስታ ክብሩን ስንዘምረው ያድማናል ያድማናል ጸድቀን ለመንግሱ ብሩኮቹን ብዙዎቹን ውዶቹን ልጆች እንደ ማለዳ ከዋክብት በሰማይ ሊበሩ ለዘላለም በደስታ ክብሩን ልዘምሩ ታናሽ ልጆች ታናሽ ልጆች ጌታን የሚወዱ ብፁዕናቸው ቅዱስ ናቸው ውዶቹን ልጆች እንደ ማለዳ ከዋክብት በሰማይ ሊበሩ ለዘላለም በደስታ ክብሩን ልንዘምሩ። አሜን። ጨርሻለሁ። ደልጅ ተባረኩ።
ባርኮት ጸጋውን ያብዛሉ። የእሱ ውድ ልጆች መሆን እንድንችል እግዚአብሔር ጸጋውን ያብዛልን። ተባረኩ። እህቴ ለምለም እግዚአብሔር ይባርክሽ። ጓደኛ መጣች።
እንደምን ዋላችሁ? መዝሙር 23 ያንኩኝ የሚለውን ለጌታ ክብር ነው።
እሺ ዘምሪ።
አንሚትድ አለ ይሰማላል።
ይቅርታ እኔ ነኝ ወይዘሮ አበበችን ለማጥራት ፈልጌ።
እሺ ምንም ችግር የለም። መዝሙር 23 ዳንኩኝ የሚለውን ዘምራለሁ። መዳኔን ላውቅ ይወዳለው በሞተው በግደምብኛለው ወሰንበሌ ለው ምረዳንኩኝ ለዘላለምም ልጁ ነኝ። ዳንኩኝ ዳንኩኝ በሞተው በግ ደምድኛለሁ። ዳንኩኝ ዳንኩኝ ለዘላለምም ልጁ ነኝ። ዳንኩኝ በኢየሱስ ደስታናለኝ ቋንቋ ሊነግረው የማይችል አውቃለሁ የጌታዬ ብርሃን ዘወትር ከኔ ጋር ይኖራል። ዳንኩኝ ዳንኩኝ በሞተው በግ ደምድኛለሁ። ዳንኩኝ ዳንኩኝ ለዘላለምም ልጁ ነኝ። ብሩክ አዳኜን አስባለሁ እርሱን ሳስብ ውላለሁ። ያለ እረፍትም ዘምራለሁ ፍቅሩም የመዝሙር ዜማ ነው። ዳንኩኝ ዳንኩኝ በሞተው በግ ደምድኛለሁ።
ዳንኩኝ ለዘላለምም ልጁ ነኝ። ሕጉ የሚያረካኝ ንጉሥ በክብር እንዳየዋው ቃለው በፍቅሩም ነፍሴን ይጠብቃል መዝሙር በሌት ይሰጠኛል። ዳንኩኝ ዳንኩኝ በሞተው በግ ደም ድኛለው። ዳንኩኝ ዳንኩኝ ለዘላለምም ልጁ ነኝ። ዘውድ እንደሚቆየኝ አውቃለው በዚያ በሚያበራው ስፍራ እሱም ከሆነው መንፈስ ጋራ በጌታ ቤት እኖራለሁ። ዳንኩኝ ዳንኩኝ በሞተው በግ ደም ድኛለሁ። ዳንኩኝ ዳንኩኝ ለዘላለምም ልጁ
አሜን አሜን። እግዚአብሔር ይመስገን። በሱ ደም ስለዳንን ስለተዋጀን እግዚአብሔር እጅግ አድርገን እናመሰግናለን። እግዚአብሔር ይባርክሽ። እሺ፣ ሌላ ሌላ መዝመር
ሊዘምር ካለ ይዘምሩ።
እሺ ዘምሩ።
እሺ 112ን በጣም የሚወደው መዝሙር ነው። እናንተም ትወዳላችሁ። ኢየሱስ ክርስቶስ የኔ ወዳጅ የሚል ለሁላችንም ወዳጅ ነው። መኝታችን ላይ በህልማችን የሚታይ የሚመክረን፣ ስንወርቅ ስንደክም የሚያበረታን፣ ተስፋ የሚሰጥ ኢየሱስ ክርስቶስ የኔ ወዳጅ እንደሱ የለም የሚለው ነው እና 112 ነው። ኢየሱስ ክርስቶስ የኔ ወዳጅ እንደርሶ የለኝም፣ ሌሎችም ቀን ቢታወኝ ኢየሱስ አያደርገውም። ማነው አሁን የሚለየን? ጌታዬ ከወደደኝ አንድነት ከእርሶ አለኝ፣ ማንም የማይወስድብኝ እርሶ ሞታ ስላይኔ ማነው የሚፈርድብኝ? ከአባቱ ለማናለኝ ለዘላለም ጠቀመኝ። ማነው አሁን የሚከሰኝ? እርሱ ራሱ መረጠኝ። ማነው ከእርሱ የሚናጥቀኝ? ጌታዬ ሲጠብቀኝ ፍጹም ተስፋ አሁን አለኝ። ሞትም ሆነ ሕይወትም ከጌታዬ አይለየኝም። ራብም ሆነ ጭንቀትም፣ ዝቅታም ከፍታም፣ ሐዘን ችግር፣ አላፊ ማጭም ቢሆን ከዚህ ፍቅር አይለየኝም። በኢየሱስ ያገኘሁት ግሩምና ድንቅ የሆነ ክርስቶስ የማይለይ ፍቅር ሰጥቶናል። ማንም ሊለየን አይችልም። ማንም ቢዋጋ እግዚአብሔር የሰጠን ተስፋ ለዚህ እናመሰግናለን። ተባረኩ። ጨርሻለሁ።
አሜን። እግዚአብሔር ይባርኮት። የዘራ አበበች ግሩም ዝማሬ፣ ግሩም ቃል። እግዚአብሔርን እጅግ አድርገን እናመሰግናለን። ከሱ ፍቅር የሚለየን የለምና ዘሪ ባርኮት እናመሰግናለን። እሺ የመጨረሻ አጠር ያለ መዝሙር እሺ፣ አጠር አድርገሽ ግን አሜን። ሲስተርዬ እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ። ሁላችሁም የዘመራችሁት ሁሉ እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። አሁን ጊዜውና ሰዓቱን ወደ ሰንበት ትምህርት የምንሄድበት ጊዜ ስለሆነ ሁላችንም ስልኮቻችንን እንደሚገባው እንቆጣጠር። ይሄ እግዚአብሔር ቦታ ስለሆነ እና ወዳችኋለሁ። እግዚአብሔር ይባርካችሁ። አሁን ጊዜውና ሰዓቱን ለወንድማችን ላትወጣ ሰው ቦታውን እንለቃለን። እግዚአብሔር ቅዱስ መንፈስ አብሮ ይሁን። እንኳን ደህና መጣ።
እግዚአብሔር የተመሰገነ ይሁን። እንኳን ደህና ቆያችሁኝ። እህቴ ቅድስት ድምጽ ይሰማል?
አዎ ይሰማል።
እግዚአብሔር ይመስገን። ጣሰው ነኝ ከሜሪላንድ፣ እህቴ ቅድስት ከቨርጂኒያ። ብዙዎች በተለያየ ስቴት ያሉ ወይም ከካናዳም ጨምሮ እግዚአብሔር በዚህ መስመር ያሰባሰበን ስለፈቀደ መልካምነቱ ስለበዛልን እግዚአብሔር አባታችን አምላካችን እናመሰግነዋለን። በዝማሬ ያገለገላችሁን እግዚአብሔር አብስቶ ይባርካችሁ፣ ጸጋውን ያብዛላችሁ። እንደዘመራችሁት የጌታ መገኘት የጌታ መጎብኘት ከእናንተ ጋር ይሁን፣ ከሁላችንም ጋር ይሁንልን። እግዚአብሔር ይመስገን ስለ ዝማሬው። እንኳን አደረሳችሁ ለዛሬ ቀን ብለሽናል ቅድስት። ይሄ ቅድም እኔም በድጋሚ እላችኋለሁ እንግዲህ ሌላ አዲስ ቀን አዲስ ሌላ ሳምንት አዲስ ወር እግዚአብሔር ጨምሮልናልና ለዚህ እግዚአብሔር እጅግ አድርገን እናመሰግነዋለን። ጌታ ይባረክ። ዛሬ ደግሞ በየ 15 ቀን ነው እንግዲህ እኔ እየመጣሁ በዚህ ቀን ፕሮግራም የዚህ ሰንበት ትምህርት ፕሮግራም በመምራት ማገለግለው፣ ግን ሁላችሁንም ተሳታፊዎች ስለሆናችሁ የሻሎም ቴሌኮንፈረንስ ቤተሰቦች ሰላሙ ይብዛላችሁ። እጅግ ደስ ይለኛል በዚህ መካከል በመገኘቴ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። የዚህ ሩብ ዓመት ጥናታችን በጣም አስፈላጊና ለክርስትና ሕይወታችን ተገቢ ነገር ነው እና ከእግዚአብሔር ጋር ያለንን ግንኙነት የምናሳድግበት መንገድ እየተወያየን እየተማማርን እየተነጋገርን ነው። ምን ያክል እስካሁን በሄድንባቸው ትምህርቶች ምን ያክል እንዳገኛችሁ እናንተ ታውቁታላችሁ። እኔ ብዙ ተምሬያለሁ እንግዲህ ባለፉት 9 ትምህርቶች። አሁን ዛሬ 10ኛ ትምህርት ነው ይሄ ሳምንት የያዝ ነው። ብዙ ነገሮችን ተምረናል። እግዚአብሔር ጸሐፊዋን ይባርካት። ጥሩ አድርጋ መጣችልን በዚህ ሩብ ዓመት የጻፈችው የመጡልን እግዚአብሔር ይመስገን። በዚህ ሳምንት ደግሞ ንስሐና ይቅርታ የሚል ርዕስ ነው የተሰጠው። ይህም ደግሞ ከዋናው ርዕስ ጋር አብሮ የሚሄድ ነው። ከእግዚአብሔር ጋር ያለን ግንኙነት ማሳደግ ጋራ ንስሐና ይቅርታ ደግሞ በጣም አስፈላጊ መሳሪያ ነው እና ሁኔታም ነው መደረግም ያለበት ነገር ነው እና የዛሬውንም እንደዚሁ የሰኞውን ክፍል ደግሞ የመንፈስ ቅዱስ ወቀሳ የሚለውን ደግሞ እንመለከታለን። ታዲያ ውይይታችንም ስናደርግ ጥያቄዎችንም ስንጠይቅ በዚህ ዙሪያ ቢሆን እጅግ መልካም ነው። ብዙ ነገሮችን ማንሳት የምንችላቸው የምንጠይቃቸው ብዙ ጥያቄዎች ሊኖሩ ይችላሉ። ነገር ግን ከዚህ ጋር የተያያዘ በዚህ ዙሪያ መማር የምንችልባቸው ጋራ የተያያዙት ነገሮችን ሀሳቦቻችንም ጥያቄዎቻችንም በዚህ ላይ እያጠነጠንን እያያያዝን ሳንረሳቸው ነጥቦቹን በልቦናችን ደግሞ መያዝ ይገባናል። መንፈስ ቅዱስ ደግሞ ምሪቱን እንዲሰጠን ጸሎት አድርገን እንጀምራለን። ሁላችንም ባለንበት ቦታ በአክብሮት በእግዚአብሔር ፊት እንቀርባለን። በሰማያዊ ስፍራ የከበርከው በምድር ደግሞ የተፈራኸው ታላቅና ኃያል እግዚአብሔር እጅግ አድርገን እናመሰግንሃለን። የአንተ ልጆች ተብለን መጠራታችን እጅግ መታደል ነው፣ መባረክ ነው፣ መመረጥ ነው። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን፣ እናከብርሃለን። የአንድ አባት ልጆች ስላደረከን አመጣጣችን ከተለያየ ዓለማት ከተለያየ ቦታ ከተለያየ ዘርና ግንድ ቢሆንም ነገር ግን ጌታ ሆይ በደምህ በክርስቶስ ደም አንድ ስላረከን ወንድና ሴት ስላረከን እግዚአብሔር ሆይ የአንድ አባት ልጆች ስላረከን እጅግ አድርገን እናመሰግንሃለን። ጌታ ሆይ ዛሬ ደግሞ የምንወያየው ትምህርት ማስተዋል እንድንችል መረዳት እንድንችል መንፈስ ቅዱስ ይምራል። መንፈስ ቅዱስ ያስተምረን፣ ይገናኘን። እግዚአብሔር ሆይ የምንጠቀምበትን ወደ አንተ የምናድግበትን ትምህርት ማግኘት እንድንችል እርዳን። ግንኙነታችን የምናስተካክልበትን መንገዱን አንተ ንገረን። የመንፈስ ቅዱስን ስራ ጌታ ሆይ በእውነት እንድንረዳ ትረዳን ዘንድ እንጸልያለን። ቃልህን እግዚአብሔር ሆይ የአንተ ነውና ባለቤቱ አንተ አስተምረን፣ በክርስቶስ ኢየሱስ ስም አሜን። እግዚአብሔር ይመስገን። የዚህ ሳምንት እንግዲህ ዋና መሪ ጥቅስ ተብሎ የተቀመጠውን መታሰቢያ ጥቅሱን ቢቻል በቃላችን መያዝ የምንችል ቢሆን ኖሮ በጣም ደስ ይላል። በልጅነታችን እንይዝ ነበር። እንግዲህ አሁን ብዙ ጊዜ ላንይዘውም እንችላለን፣ ግን በተደጋጋሚ ካጠናነው ካነበብነው በአንደኛ ዮሐንስ ምዕራፍ 1:9 ያለውን በደንብ መያዝ የምንችለው አረፍተ ነገር ነው ወይም አንድ ጥቅስ ነው እና ያን ክፍል አንብበን ነው ምን ጀምረው ምን ይላል። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነፃን የታመነና ጻድቅ ነው። ሊያነፃን የታመነና ጻድቅ ነው ይላል አንደኛ ዮሐንስ ምዕራፍ 1:9 ላይ ያለው ነው። እግዚአብሔር ይመስገን። የታመነና ጻድቅ የሆነ አምላክ አለንና ያን ይዘን ነው ውይይታችንም ደግሞ የምንጀምረው የምናየውም ከዛ የተነሳ ነው እና ትላንትናም በፕሮፌሰር ብርሃኑ መሪነት የህይወት ሩጫ የሚለውን ክፍል የእሁዱን ክፍል ተነጋግረን ነበረ፣ አይተነዋል። እዛ ላይም ጥሩ ሀሳቦች ሰጥቷል፣ በጥሩ ሁኔታም ተነጋግረንበታል። የዛሬውም ደግሞ ሰኞም እንደዚሁ ሀሳብም ለመስጠት ጥያቄዎችም ካላችሁ በዛ ዙሪያ ግልጽ ሆናችሁ መጠየቅም ትችላላችሁ። መጨረሻ ሰዓቱ ሲደርስ ወደ ጥያቄ እንዳትሄዱ በሀሳብ ለመደምደም ሞክሩ። ቀደም ግን ባለው ሰዓቱ ጋር ላይ ጥያቄዎች ካላችሁ ቀደም ብላችሁ መጠየቁ መልካም ነው። ምክንያቱም ህዝባችንም ምዕመናናችንም በጥያቄ መበተን የለበትም እና በማጠቃለያ በጥሩ ሀሳብ እንዲያልቅ ያስፈልጋል እና በዚህ ሂደት ብንሄድ መልካም ነው። የመንፈስ ቅዱስ ወቀሳ እንዴት ታዩታላችሁ? እስኪ በተሳትፎ ልጀምር እፈልጋለሁኝ። ለውይይታችን ያክል የመንፈስ ቅዱስን ወቀሳ በጥሩ ሁኔታ እንድንረዳው በጥያቄ መልክ ላምጣው። የመንፈስ ቅዱስ ወቀሳ እና የጠላት ክስን እንዴት ታዩታላችሁ? በምን ትረዱታላችሁ? እንዴትስ መለየት እንችላለን የሚለውን ሀሳብ እናንሳ እስኪ መጀመሪያውን በዚህ ሀሳብ ላይ በዚህ እንደ ጥያቄ ልጠይቃችሁና በዚህ ላይ ያላችሁ ሀሳብ ተወሰነ ነገር ስጡኝ እና ከዛ በኋላ የመንፈስ ቅዱስን ወቀሳ በነጥቦቹን በደንብ እንይዛቸዋለን እናያለን። ከጠላት ክስ ጋር ግን መለየት የምንችልበት እንዴት ነው? ልዩነቱ እንዴት ነው የሚለውን ሀሳብ ብትሰጡ እድሉ ልስጣችሁ። ማይኮቻችሁን ከፍታችሁ ድምጻችሁ ብታሰሙኝ በምን ሁኔታ ትረዳላችሁ? አቤት ይቻላል።
የጠላት ክስ በቃ ኃጢያት ሰርተሃልና ሰርተሻልና ተስፋ የለሽም በቃ ተስፋ አስቆራጭ ነው የምናገረው ማለት የሱ ክስ ተስፋ ወደ ተስፋ ያመላክትም በቃ ሰርተሻል ምንም መፍትሄ የሌለ ወቀሳ ነው የሚወቅሰው እና መንፈስ ቅዱስ ወቀሳ ግን ተሰራሹ ኃጢያት ተመለሽ ተስፋ አለሽ ብሎ ተስፋን ያመላክታል የመንፈስ ቅዱስ ወቀሳ እያስባል።
በጣም ጥሩ ግሩም ሀሳብ። እሺ እግዚአብሔር ይባርክሽ። ሌላ ሌላ እዚህ መውጣት አይጠይም ግን ድምፅ አትሰሙኝ።
ሄሎ።
አቤት። ማልበል
ጽጌ ነኝ።
እሺ እህቴ ጽጌ፣
እንግዲህ የመንፈስ ቅዱስ እና ከመንፈስ ቅዱስ መሆናችን ድምፁ ከመንፈስ ቅዱስ ወይም ከጠላት መሆኑን የምናቀበት የእያንዳንዳችን የራሳችን የግል የሆነ ማስተዋል አለን። ግን ለሁሉም ኮመን በሆነ ሁኔታ ደግሞ የመንፈስ ቅዱስ ወቀሳ ከሆነ ወደ ንስሐ የሚያመጣን የማይፈርድ እህቴም እንዳለችው ወደ መጸጸት የሚያመጣን ሌሎችን በድያለው ብለን በደላችንን በመረዳት ይቅርታ የምንጠይቅበት ይሆናል። ነገር ግን ድምፁ የጠላት ከሆነ መበደሌንም ባቅ እንኳን ለዛ በደል ምክንያት ማቅረብ ይችላለሁ። ይሄንን ባደርግ እንዲህ አድርጎኝ ነው፣ ጭካኔ ወይም እፈርድበታለሁ። እና እንግዲህ በራሳችን ማስተዋል የሚለካ ነው። የራሳችን የሆነ መንፈስ ቅዱስን የምናስተውልበት የእምነት ደረጃ አለን። ግን ለሁሉም ኮመን የሆኑት እነዚህ ይመስሉኛል።
አሜን። እግዚአብሔር ባርክሽ እህቴ ጽጌ፣ ግሩም ሀሳብ። እሺ አንድ ሰው ልቀበልና ከዛ ጥሩ ሀሳቦች ስለሰጣችሁ አንድ ሰው አለ። ሌላ ከወንድሞች እስኪ እህቶች ጥሩ ሀሳብ ሰጥታችኋል። ተናገሩ ተብሎ ማይኮን ተከፍተዋል አይደለ? በጥሩ ተሳታፊዎች እስኪ የመንፈስ ቅዱስ ወቀሳ ከጠላት ክስ ጋር አብሮ እንዴት መለየት እንችላለን እንደ ክርስቲያን?
በቀለ ነኝ።
እሺ ጋሽ በቀለ።
የጠላት ክስ ከሆነ ሁልጊዜ ኃጢአትን ማሳየት ነው። ሁልጊዜ ኃጢአትን ማሳየት ይቅርታ የለህም፣ ሁልጊዜ ክስ ነው። ሁልጊዜም እሱ ጠላት ነው። ቃወሙት ከእናንተ ይሸሻል እንደሚለው ቃሉ። የመንፈስ ቅዱስ ጥሪ ግን አይዞ በርታ፣ ንስሐ ግባ፣ የተማረንኩ ይቅር ብያቸዋለሁኝ እያለ ጥሪው የምህረት ጥሪ ነው። የሰይጣን ጥሪ ግን ክስ ነው። እግዚአብሔር ግን ይቅር ያለን ጌታ ስለሆነ ወደ እሱ መጠቃለያ የሰይጣን ያለ ከእሱ ጋር ያለ መደራደር ይቅር የተባልን ሰው የዳን ሰዎች ነን። ስለዚህ ሰይጣን ክስ ነው፣ የእግዚአብሔር መንፈስ ቅዱስ ምህረት እያሳየን ነው።
አሜን። እግዚአብሔር ባርክ ጋሽ በቄ፣ በጣም ቆንጆ ሀሳብ ነው የሰጣችሁት። ጥሩ መረዳት ነው ያላችሁ። ለብዙዎቻችንም በዛ መልኩ ማያያዝ ነው ያለብን። ዛሬ ትኩረት የምናደርግበት የመንፈስ ቅዱስ ወቀሳን ነው። የጠላትን ክስ እንግዲህ በሌላ ጊዜ ሊመጣ ይችላል። ግን የጠላትን ክስ ብዙ ጊዜ ምንድን ነው የሚያደርገው? ተስፋ ማስቆረጥ ነው። በቃ አለቀልሽ፣ አለቀልህ፣ በቃ መጨረሻህ ነው፣ መጨረሻሽ ነው ብሎ የሚደመድምበትና ምንም መንገድ እንደሌለው የሚያሳይበት ሁኔታ ነው የሚፈጥረው። ፍርዱ ነው መጨረሻ አድርጎ ነው የሚያሳየው። ነገር ግን እግዚአብሔር ይመስገን መንፈስ ቅዱስ ወቀሳው በመልካም በኩል በጎኑ ነው። ባሉታዊ ሳይሆን በአዎንታዊ በኩል ያሉ ወቀሳ ነው። ወደ ንስሐ መንገድን የሚያሳይበት ሁኔታ ነው ማለት ነው። እና የንስሐ ጥሪ የሚያሳይበት ሁኔታዎች ያሳያል። እና የመንፈስ ቅዱስ ሁኔታ ያወቅነው ያደረግነውን ስህተት ተረድተነው አውቀነው፣ ነገር ግን ከዛ የምንመለስበትም ደግሞ ራሱ መንገዱ ያዘጋጅልናል። እግዚአብሔር ይመስገን። ያ ነው ጠቃሚነቱና አስፈላጊነቱና የመንፈስ ቅዱስ ወቀሳ ሁሉ ጊዜ የሚያስፈልገንና ተቃሚንም ደሞ ሆኖ የምንቀበለው እንደሆነ መረዳት ይኖርብናል። ነገር ግን የመንፈስ ቅዱስ ወቀሳ ሁሉ ጊዜ ሰዎች ይቀበሉታል ማለት አይደለም። የራሳቸውን ምክንያት ቀድም እንደተባለው ምክንያት የሚወስዱበት ግላዊ የሚደረድሩበት ሁኔታዎች ሊኖሩ ይችላሉ። ነገር ግን የመንፈስ ቅዱስ ወቀሳ አለ ማለት ከእግዚአብሔር ጋር ያለንን ግንኙነት እንደገና እንዲታደስ ያደርጋል ማለት ነው። እንደገና እንዲጠናከር ያደርጋል ማለት ነው። እንደገና ለማደስ መንገዱን የሚያዘጋጅልን ይሆንልናል ማለት ነውና የመንፈስ ቅዱስ ወቀሳ በዛ መልኩ እንመለከተዋልና የጠላትን ክስ እውነትም በጸሎት የምንገስጸው ልክ ጌታ ኢየሱስ እንደገሰጸው ተጽፏል ከኔ ራቅ እንደሚለው እንደዛ ነገሮችን የምንገስጸው የምናርቀው ከመንፈስ ቅዱስ ጋር ግን አብረን የምንሰራ መሆናችንን የሚያሳይ እንደሆነ እንመለከታለን። ጸሐፊው ያስቀመጠችውን ከመግቢያው ላይ የመንፈስ ቅዱስ ወቀሳ በሚለው ሰኞ ክፍል ላይ በሁለት ባልና ሚስት መካከል ስላለው ግንኙነት አስቀምጣለች እና በእርሱና በሚስቱ መካከል ስላለው እርቀት ሲያስብ ስህተት እንደሰራ ገብቶታል ይላል እና ደግነት የጎደለውና ጨካኝ ሆኖ ነበረ የሚጸጸትባቸው አንዳንድ ነገሮች ተናግሯል። እንግዲህ በሚስቱ ላይ የተናገረውን ነው። በሚስቱ ላይ ደግነት የጎደለው ጨካኝ ነገሮችን ያደረገ መሆኑን ባልየው እንደተሰማው ተጽፏል ማለት ነው እዚህ ላይ። ሆኖም ቀጣይ ሀሳቡ ትንሽም ቢሆን ይህ የሚገባት አይደለችም ወይ የሚለውን ነበር የሚያስበው ማለት ነው። ይህ የአስተሳሰብ ሂደት ለእርሶ የተለመደ ይሆን ብሎ ይጠይቃል ማለት ነውና ከጸጸት ስሜት ወደ ሀሳባችንና ድርጊታችን ትክክል ለመሆኑ ምክንያትን ማግኘት ቀላል ነው ይላል። ምክንያት የመደርደሩ ሁኔታዎች ይኖራሉ። ብዙ ጊዜ እንደዚህ ያጋጥመናል። በባልና በሚስት፣ በወንድምና በእህት፣ በእህትና በእህት፣ በወንድምና በወንድም መካከል እንደዚህ ነገሮችን ይፈጠራሉ። በአንዳንድ ነገሮችን ቅሬታ ይደረጋሉ። አንዱ ጥፋት ያጠፋ ይሆናል፣ ግን ጥፋቱ ጥፋተኛ ነኝ ብሎ ለመቀበል ብዙ ጊዜ የማይቀበልበት ሁኔታዎች እንዳሉ እንመለከታለን ማለት ነው እና ምክንያቶችን ከመደርደር ጋራ የተያያዙ ነገሮች እንዳሉ እናያለን። አንድ ጊዜ ቅርታ፣ ስልኮች እየመጣ ነው እና እንዴ ላስቆመ ይቅርታ፣ ስልኮቹ አስወጥቶኝ ነው። ይሰማል አይደለ? ቅድስት
ይሰማል።
እሺ፣ ተባረኩልኝ። በጣም ጥሩ። እዚህ ላይም የሚያስቀምጥልን ዋናው ነገር ሊያስተምረን የፈለገው ለእንደዚህ አይነት ስህተቶች፣ ለእንደዚህ አይነት በሁለት ሰዎች መካከል ለሚፈጠረው አለመግባባት መፍትሄው እና ዋናው ነገር ይቅርታን መጠየቅ ነው። ስህተት የሰራ ሰው መጀመሪያ ማድረግ ያለበት ነገር ይቅርታ መጠየቅ ነው። ምን ለማድረግ? ግንኙነቱን ለማስተካከል፣ ግንኙነቱን መልሶ ለማደስ፣ ግንኙነቱን እንደነበረው እንደ ቀድሞ ለማድረግ ይቅርታ ትልቅ መሳሪያ እንደሆነ ያስቀምጥልናል እና ይቅርታ ሁልጊዜ ቀላል አይደለም ይላል እና ይቅርታ ስንል እንግዲህ ይቅርታ አድርጊ ወይም አድርግ ስንል ቀላል ነገር አይደለም። ነገር ግን በጣም ደግሞ አስፈላጊ መሆኑን ማስመር ይኖርብናል ማለት ነው። በቤተ ክርስቲያን ውስጥ ይሁን በየትኛው በስራ ቦታ ይሁን ከሰዎች ጋር በምናደርጋቸው ግንኙነቶቹ ለይቅርታ መፍጠን ይኖርብናል፣ መቅደም ይኖርብናል። ለበደልናቸውም ብቻ አይደለም ለበደሉንም ራሱ ይቅርታ ለማድረግ ያስተማረንን ጌታችንን ዱካ መከተል ይኖርብናል። ያን ደግሞ በራሳችን በትጋ ፈቃድ የሚመጣ ሳይሆን በመንፈስ ቅዱስ እገዛ የሚመጣ ነው። በጸሎት የሚመጣ ነው። ያን የይቅርታን መንፈስ በውስጣችን እንዲነክስ ማድረግ የሚኖርብን ማለት ነውና ይቅርታ ግንኙነትን እንደገና ለመገንባት ይጠቅማል ማለት ነውና ታዲያ ከሰዎች መካከል ይሄን ያክል ካስፈለገ በእግዚአብሔርና በእኛ መካከል ደግሞ ያለው ግንኙነት በበለጠው ይቅርታ አስፈላጊ እንደሆነ እንመለከታለን ማለት ነውና በእግዚአብሔርና በእኛ መካከል ያለው ግንኙነት ስተት ብንሰራ እግዚአብሔር ሁሉ ጊዜ ፍጹም ነው። በሱ ዘንድ ስተት የለም። ስተት ምንሰራው እኛ ነን። ምን ወድቀው እኛ ነን። ኃጢአት ምንሰራው እኛ ነን። በዛ መካከል ግን በይቅርታ መቅረብ ያለብን እኛ ነን። ያን ግንኙነታችን ሊያድስ የሚችለውን ይቅርታን ግን ትልቁ መሳሪያችን እንደሆነ መርሳት የለብንም። ታዲያ ወደ ይቅርታ ደግሞ ሊያመጣን የሚችለው መንፈስ ቅዱስ ሲወቅሰን ነው። መንፈስ ቅዱስ የፈጸምናቸውን ኃጢያቶች ያስታውሰናል፣ ያሳስበናል። የይቅርታ መንገድ እንዳለ ደግሞ አቅጣጫ ይጠቁመናል። ቀስት አለ አይደለ? ወደ ያ ቀስት ወደ ይቅርታ የሚያሳይ መንገድ መሆኑን ያሳየናል። ልባችን በዛ ወቀሳ ምክንያት ወደ እግዚአብሔር በንስሐና በይቅርታ እንድንመለስ የመንፈስ ቅዱስ ሚና እንመልከትና ከዛ ወደ እናንተ ደግሞ ድሉ ልሰጣችኋለሁ። ከጥቅሶችን እናንብብ። መጽሐፍ ቅዱሳችን ላይ ከተቀመጠልን ውስጥ የዮሐንስ 16 ቁጥር 7 ጀምሮ ያለውን እስከ 11 ያለውን ላንብበው። እስከ 8 ነው የሚለው ግን ታያይ ስለሆነ ላንብበውና ከዛ በሱም ላይ ሐሳብ ካላችሁ ድሉን ልሰጣችሁ እፈልጋለሁኝ። እንዲህ ይላል ዮሐንስ 16 ቁጥር 7 ላይ ነገር ግን እውነት እላችኋለሁ መሄዴ ይበጃችኋል፣ እኔ ካልሄድሁ አጽናኙ ወደ እናንተ አይመጣም፣ ከሄድሁ ግን እርሱን ወደ እናንተ እልካለሁ። ማንን? መንፈስ ቅዱስ ማለት ነው። መንፈስ ቅዱስን ወደ እናንተ እልካለሁ ማለት ነው። በሚመጣበት ጊዜም ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል። ስለ ኃጢአት ሲባል ሰዎች በእኔ ስለማያምኑ ነው። ስለ ጽድቅ ወደ አብ ስለመሄድና ከእንግዲህ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው ይላል። እነዚህ ሶስት ነገሮችን አስቀምጦልናል። እነዚህ ሶስት ነገሮች ደግሞ ሲያብራራላቸው እንመለከታለን። ለዛም ነው ወደታች ድረስ ያነበብኩት ታያይ ስለሆነ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ የሚወቅስ መንፈስ ቅዱስ ተልኮልናል ከአብ ዘንድ። ጌታችን ኢየሱስ ክርስቶስ ይህን በዮሐንስ ወንጌል የተናገረውን ነው ማለት ነውና መንፈስ ቅዱስ ከእግዚአብሔር ዘንድ የተሰጠ ስጦታ እንደሆነም ይነግረናል አይደል? በሉቃስ 11:13 ላይ ለሚነምኑት መንፈስ ቅዱስን እንዴት አብልጦ አይሰጥም ይላልና መንፈስ ቅዱስ ሲሰጥ፣ መንፈስ ቅዱስ ሲመጣላቸው፣ መንፈስ ቅዱስ ምን ያደርጋል? ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል ይላል። እና የመንፈስ ቅዱስን ወቀሳና የመንፈስ ቅዱስን ሚና በተመለከተ ከእናንተ ህይወት ላይ ከእናንተ ከራሳችሁ የመንፈስ ቅዱስ ወቀሳ ደርሶባችሁ ወይም ተሰምቷችሁ ለንስሐ የቀረባችሁበትና የጠቀማችሁ ነገሮችን እስኪ ከልምድ የምታካፍሉን እድሉ ልስጣችሁ። ከዚህም ሀሳቦች ጋር ተነስታችሁ የምትሰጡትን አስተያየቶች ካላችሁም ጥያቄዎችም ካላችሁ እድሉ ልስጣችሁ። ወደ ቀጣዩ ከመሄዴ በፊት እሺ ማልበል። እሺ ወንድሜ ጋሻው
አንትሮ አርገን
ታው ታው ድምፁ ክሊር አይደለኝ እኔ ነው
አሁንም አይሰማም።
አሁን ጥሩ ነው። እስኪ ቀጥል።
ሰዎች በሐዘን በልብ መሰበር መንፈስ ቅዱስ በልባቸው የራሱን ነገር ሲያስቀምጥ በእንደዚህ አይነት ስሜቱ ነው ወደ እግዚአብሔር ይመጣሉ እና መንፈስ ቅዱስ ወቅሷቸው ነው ማለት ነው ወይንስ ስሜታቸው ነው? አንዳንዴ ይሄን ነገር መለየት እንቸገራለን እና የመንፈስ ቅዱስ ወቀሳና ስሜት የስሜት ውስጥ ያለ ስሜታችን መንቀሳቀስ ሁለቱ አንድ ነው ወይ? I don't know ጥያቄ ግልጽ ነው።
ያ መንፈስ ቅዱስ ወቀሳና የስሜታችን መንቀሳቀስ ለምኑ ለመመለሳችን ነው ወይስ ለምኑ ነው አንድ ናቸው የምንለው?
ያ አሁን አንዳንድ ሰዎች ስሜታቸው ሲነካ በቃ መንፈስ ቅዱስ ውስጤ እንትን አለኝ የሚል እና ወቀሰኝ እንዲያረገኝ ይሉና ያልፈው ይሄዳሉ። አንዳንዶች ደግሞ በርግጥ የመንፈስ ቅዱስ ውስጣቸው በሚሆንበት ጊዜ ተሰብረው እነተኛ መሰበር ተሰብረው ለእግዚአብሔር ወደ ንስሐ ይመጣሉና መንፈስ ቅዱስም አሁን የምንማረው ትምህርት አገልግሎቱ ይሄ ነው ዋናው። ስለ ኃጢአት ይወቅሳል፣ ስለ ፍርድ በክርስቶስ ባለማመን የሚመጣውን ነገር ገልጦ ያሳያል። እና ስሜታችንና በመንፈስ ቅዱስ ሪል በሆነው መንፈስ ቅዱስ የሚመጣው ወቀሳ እንዴት ነው የምንለየው ወይ እንደዚህ ብለው ይሻላል መሰለኝ?
ያ በጣም መልካም ጥያቄ ነው። ወደ እናንተ ደግሞ ልመልሰው እስኪ በተረዳችሁት እና መንፈስ ቅዱስ ባስተዋላችሁት መልኩ እስኪ ሐሳቡን ብትሰጡ። ተረድታችሁታል ጥያቄው? እንደዛ ነገሮች ሳጋጥማችሁ ያቃል? በራሳችንም ሆኖብን ይሆን ወይስ በሰዎችም ላይ ሊሆን ይችላል?
ሄሎ እኔ ደሞ
እሺ
ወንድም ጋሻው የጠየቀው ጥያቄ እንደተረዳሁት ከሆነ የአይምሮ ወቀሳ ኃጢአት በምንሰራበት ጊዜ አይምሯችን ይወቅሰናል። ትክክል ያልሆነ ነገር ያ ትክክል እንዳልሆነ አይምሯችን ይነግረናል፣ ከስተታችን እንድንታረም የሰራነው ስራ ትክክል እንዳልሆነ። ምን ነው ባለፍኩት ይሄን ነገር ምን ነው ባልተናገርኩ እንዲህ ባላደር ትንሽ በታገስኩ እኮ ያልፍ ነበር የምንላቸው ነገሮች አሉ። እንደገና ደግሞ የጌታ መንፈስ ሲነካ በሐዘናችንም ቢሆን የሚያጽናናውን መንፈሱን በቃሉ ስለሚያጽናናን እግዚአብሔር አምላክ ከስብራታችን ደግሞ የምንፈወስበት ቃሉ የሚያጽናና ስለሆነ የምንፈወስበት አለ። አይዟቸው በሐዘን በደረሰብን ጊዜ ያ ሁሉ በሐዘንም አብረዳችሁ ነኝ ያለ ጌታ ያ ደግሞ ያጽናናል። ልባ ወደ መንፈስ ቅዱስ በጣም ስብር ብለን እንዳናዘን ነገር ግን ዞር ብለን ደግሞ በሐዘናችን የተደረገልንን ዞር ብለን ባቆቶቻችን እንድንቆጥር ያደርጋል። እና በሐዘናችንም ጌታ ሲናገራል ወደሱ ይመልሰናል ከኃጢአታችን። እንደገና ደግሞ ከስብራታችንም ደግሞ በቃሉ ያጽናናና ያበረታል። እንዴ ነው ሐሳምሰ?
አሜን። እግዚአብሔር ይባርክሽ እቴ። መልካም ሐሳብ። ሌላ በጣም ጥሩ ነገር ውይይት ነው የምናረገው። እውነት ተግባራዊ ሆነና በየዕለቱ ከሚያጋጥመን ነገሮች ላይ ትኩረት አድርጎ መወያየቱ በጣም ጠቃሚ ነው። ሌላ ሐሳብ ካለ እድሉን እሰጣለሁኝ። ከሌለ የኔን ሐሳብ ሰጥቼ እንግዲህ ወደ ወንድሜ ጋሻው ለሰጠው ነው። ሌላ አለ?
Hello.
Abit?
ሐዘኑን ካዘመን ያንን ሐዘን በልኩ ማድረግ እንዳለብን እንማራለን እናነባለን ከዛ ውጪ የሆነ ከሆነ ያ የስጋ እንደሚሆን ይታወቀናል ሁሉ ነገር በልኩ መንፈስ ቅዱስ ያው ምን ጊዜ እንዴ ወደ መልካም ወደ እረፍት ወደ ሰላም ወደ ትክክለኛ መንገድ እንድንመጣ ያ ይቀሰቅሰናል ይናገራል ታይምሮችን ለዲናችን በዛን ጊዜ መንፈስ ቅዱስ እየተናገረ እንደሆነ ግን ይታወቀናል ፈጣሉም ጋራ እናመሰክራለን ያው የስጋ ስሜት በሚሆንበት ሰዓት የስጋ ስሜት ዝም ብሎ በደረቁ እንዴት እንደሚሆን ያው ይታወቀናል ኦቨር ከቁጥር ውጪ መሆን የባስ እየደጋገሙ ያንን ነገር በምናደርግበት ሰዓት ያ ስጋዊ ስሜቶቻችን እየመራን እንደሆነ ይታወቃል ማለት ነው። በህሊናችን ራሱ እኮ ብዙ ይታወቃል። ይያስባለሁ።
አሜን አሜን። ጌታ ይባርክሽ። በጣም ግሩም ሐሳብ ነው። እግዚአብሔር ይመስገን። ስለነዚህ መልካም ውይይቶች እግዚአብሔርን እጅግ አድርገን እናመሰግናለን። እውነት ነው። ሰው እስከሆነ ድረስ ብዙ ስሜቶችን ያጠቁናል። እነዛ ስሜቶች ከመንፈስ ቅዱስ ወቀሳ መለየት ግን እጅግም አስፈላጊ እንደሆነ መረዳት አለበት።
አስራስድስት ዮሐንስ ወንጌል 16 12 ላይ 13 ላይ አሁንም ለተሸከሙ አትችሉም ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ይመራቸዋል። የሚለውን ጥቅስ ብናነብ ጥሩ ነው ብዬ ነው። እግዚአብሔር መንፈስ ቅዱስ ሁልጊዜ ይነግረናል። እኛ እንቀበለው ግን ሁልጊዜ ዝግጁ ነው። በጣም ደስ የሚለው የሚረዳን ጥቅሶች ይሰጠናል። እግዚአብሔር መንፈስ ቅዱስ ሁልጊዜ ከኛ አይለይም። አድርግ አታድርግ ይላል፣ ይመክረናል። እኛ መቀበሉ ከኛ ነው የሚቀረው ብዬ ይህንን ያሳስበኝን ነው ነገረው። ጨርሻ።
አሜን አሜን። እግዚአብሔር ይባርኮት። እናቴ አበበች መልካም ሐሳብ ነው። እውነት ነው። ስሜት እንግዲህ ከመንፈስ ቅዱስ ወቀሳ ጋራ መለየት ይኖርብናል የሚለውን በደንብ ማየትም ይኖርብናል። እውነት ነው። ይሄ ስሜት ብዙ ጊዜ በውጭ ተጽዕኖ የሚመጣ ነው። በሰውነታችን ላይ የሚከሰቱ የሚሆኑ ነገሮች ናቸው እና ከውጭ ወደ ውስጥ ሆኖ የሚከሰቱ በስጋዊ ነገሮች የሚሆኑ ነገሮች አሉ። ደግሞም ከልብ ደግሞ ሆኖ የልብ ስብራት ሆኖ በእውነት ያን ወደ እውነት የሚመራም መንፈስም እንዳለ የምንረዳበት ሁኔታ አለ ማለት ነውና የመንፈስ ቅዱስ ወቀሳ የእውነተኛ ለውጥ መንገዱን ያሳየናል ማለት ነውና ጊዜያዊና እንደ ስሜት ለጊዜያዊና ለተወሰነ ሁኔታዎች የሚወሰን አይደለም ማለት ነው። ነገር ግን ዘለቂታዊና ወሳኙ ነጥብ ውስጥ እንዲገባ ያደርገዋል። አንድ ሰው የመንፈስ ቅዱስ ወቀሳ በሚያመጣበት ጊዜ የመንፈስ ቅዱስ እገዛም ይኖረዋል። አሁንም እናታችንም እንዳሉት ወደ እውነቱ ደግሞ ወደ ትክክለኛው ወደ እግዚአብሔር እንዲጠቁመው እንዲያሳየው ይረዳዋል ማለት ነውና ከዛ ከመንፈስ ቅዱስ ጊዜያዊ ከሆነ በነገሮች ተወስኖ የሚደረግ ድርጊት ጊዜያዊና ዘለቂታ እንደሌለው የሚያሳይበት ሁኔታዎች እንዳለ እንመለከታለን። ሞር ደግሞ ከጥያቄውና ለዛ ሐሳብ ደግሞ ተስማሚ ነው ለምትለው ሐሳብ በተጨምርበት ወንድሜ ጋሻው
አሁን ታሳውን በደንብ ነው የነካው። እህቶቼም በደንብ አርጋችሁ ነክታችሁታል። ብዙ ጊዜ እግዚአብሔር ለኛ በሚናገርበት ጊዜ በመንፈስ ቅዱስ አማካኝነት በህሊናችን በኩል ይናገረናል። አሁን ብዙን ጊዜ ችግር ውስጥ የምንወድቀው ወቀሳው ውስጥና ስሜታዊ ወደ ሆነው ነገር አልፈን የምንሄደው እቺን በደንብ ያዟት አልፈን የምንሄደው እግዚአብሔርን ያ መንፈስ ቅዱስ ለውስጣችን ሲናገር በመንፈስ አማካይነት በህሊናችን በኩል ሲናገር ገፍተነው እናልፍና የራሳችንን ውስጣዊ ነገር አዳምጠን ያንን በመናረግበት ጊዜ ላይምሮ ወቀሳና ለሌሎች ነገሮች እንዳረጋለን። ስለዚህ ሁሉ ጊዜ ተክተን ልንጸልይ ከቃሉ ጋራ ልንገናኝ የሚያስፈልገን ለዚህ ነው። እውነተኛው ወቀሳ የሚመራን ወደ ህይወት ነው። እውነተኛው ወቀሳ የሚመራን ወደ ቃሉ ነው። እናታችን እንዳሉት ወደ እውነት ነው የሚመራን። እውነተኛው ወቀሳ ግን በማይሆንበት ጊዜ ስሜታዊ ያደርገንና አልባሌ የሆነ እንዲያውም በክርስትና ተጠግቶ እውነትን የያዘ አስመስሎ በሰዎችን መፍረድ በኃይል የመናገር እኛ ብዙ ምናያቸው ነገሮች አሉ እና እነዚህ ሁሉ ከእግዚአብሔር መንፈስ አይደሉም። የእግዚአብሔር መንፈስ የተረጋጋ የሚያስተውል እውነት ያለበት ህይወት ያለበት ቃሉን የሚገልጥ ኃጢያትን የሚገልጥ ነው የእግዚአብሔር መንፈስ ውስጣችን በሚሆንና በሚሰራበት ጊዜና እነዚህ ሁለት ነገሮች በጣም ተለይተው መታየት አለባቸው ይሄ ሳጠና ያገኘሁት ስለሆነ ነው። አመሰግናለሁ ይቅርታ ጊዜ ስላሰፈርኩ።
በጣም ቆንጆ ሐሳብ ነው። እግዚአብሔር ይባርክ ወንድሜ ጋሻው። ጥሩ ሐሳብ ነው። ለራሳችንም ልናይበት ልናስተውለው ራሳችንም እንድንፈትሽ የሚያደርግ መልካም ሐሳባዊ ጥያቄ ነውና እግዚአብሔር ይባርክ። በዚህ በሰኞ ክፍል በተቀመጠው ላይ አንድ በኤለን ዋይት የዘመናት ምኞት ገጽ 299 ላይ የተጻፈውን አብረን እናንብበው እስኪ እንትኑ ካላችሁ አጠገባችሁ። እሱን ምን ይላል? አብዛኛውን ጊዜ የምናዝነው ክፉ ስራችን መልሶ እኛኑ የሚጎዳ ነገር ስለሚያመጣብን ነው። ነገር ግን ይህ ንስሐ መግባት አይደለም። ስለ ኃጢአት የሚደረግ እውነተኛ ሐዘን የመንፈስ ቅዱስ ስራ ውጤት ነው። መንፈስ ቅዱስ ልባችን ክርስቶስን በማሳዘንና ችላ በማለት የሚያሳየውን ምስጋና ቢስነትን በመግለጽ በትህትና ወደ መስቀሉ እንድንቀርብ ያደርገናል። እያንዳንዱ ኃጢአት ክርስቶስን ያቆስለዋል። በእርሱ ላይ ጉዳት ስላደረሰው ኃጢአት እናዝናለን። የዚህ አይነቱም ሐዘን ኃጢአትን እንድንተው ያደርገናል ይትላለች። እንግዲህ እግዚአብሔር ይርዳን። እንግዲህ ስለ ኃጢአት የሚደረግ እውነተኛ ሐዘን የመንፈስ ቅዱስ ስራ ውጤት ነው ይላል። እውነተኛ ሐዘን ያ መቼ ነው? መንፈስ ቅዱስ ወቀሳውን ባደረገ ጊዜ በምርጫችን የምንመርጠው ነው። ቅድም እንዳለው መንፈስ ቅዱስ ወቀሳውን ሁሌ እንዳደረገ ነው። ለሚረዳው ለተቀበለው ደግሞ ወደ ይቅርታው ይመለሳል። በሐዘን በእግዚአብሔር ፊት ይቀርባል። በንስሐ በእግዚአብሔር ፊት ይቀርባል። የዛኔ ከእግዚአብሔር ጋር ያለውን ግንኙነት ያጠናክራል። ሌላው ደግሞ ምርጫ አለው። ችላ ብሎ የራሱን ምክንያት ፈልጎ የሚሄድ ለይቅርታ ያልተዘጋጀ ልብም እንዳለ በዛው ያስቀምጥልናል። እንደው በጥያቄ መልክ የተቀመጠበት ሁኔታ አለ። ወደ ራሳችን እስኪ እንመለስ። በምሳሌ ልትሰጡን የምትችሉ እንደው የንስሐ ተግሳጽ ወይም የንስሐ ጥሪ የሰሙት መቼ ነው? እስኪ በቅርብ ጊዜ የሰማችሁት ካለ እስኪ ምሳሌ ልትነግሩ እንፈልጋ የምትችሉ ምን አይነት ምላሽ ሰጣችሁ ለእንደዚህ አይነት የመንፈስ ቅዱስ ተግሳጽ መጥቶባችሁ ወይም መንፈስ ቅዱስ ወቀሳ ደርሶባችሁ ምን አይነት ምላሽ ሰጣችኋል? ምን አይነት ምርጫ አድርጋችኋል? ለዚህ ጉባኤ የምታካፍሉት ነገር ይኖራችኋል? በዚህ መካከል አላችሁ? እስኪ ወገኖች ካላችሁ እሺ። አንዳንዶቹ ለሰው ላይነገሩ ይችላሉ። ሌላው እሺ። አቤት።
እንዲህ አይነት ስሜት ሲሰማኝ እኔ ማረገው ነው ያ ሰው ተጎቶ ነው ሳላስበው ያልሆነ ነገር ነው ያልኩት ብዬ ቤት መጥቼ ያ ሰው ፊት ይነሳኛል። ፊት ስነሳኝ በቃ እውነት አስቀው የሚዋሉ ብዬ ምንድን ነው ማድረግ ያለብኝ ብዬ ሳስብ መሄድ አለብኝ ቤት ውላለሁኝ። ወንድም ሆነ ሴት የፈለገው ይሁን ልጅም ሆነ አዋቂ አንኳኩቼ ሄጄ ፊት ነስተውኛል እኮ ይገፋፋኛል። ይቅርታ ጠይቂ፣ ይቅርታ በይ፣ እንዲህ በይ የሚል ነገር ይሰማኛል። ተንስቼ ሄጄ አንኳኩቼ እየሳቅኩ ነው የሚሄደው። እኔ እንጃ አላቀውም፣ ራሴ እየሳቅኩ ነው የሚሄደው እንገባው ቤት እንደው ፊት ይነሱኛል፣ ምን ይሉኛል። እኔ እየሳኩ ሄጄ አቅፌ ስማቸዋለሁ፣ ምን እላለሁ። ግን ምን ሆናችሁ ነው? ምን ሆነሽ ነው? ወይም ምን ሆነ? ለምንድን ነው ዝም ያላችሁኝ? ሰላም ስላችሁም ትታችሁኝ ነው የምትሄዱት? ምንድን ነው ብዬ ስል ለመናገር አይፈልጉም። ያን ያልኩትን ቀን አስታውሳቸዋለሁ። እንዲህ ያልኩት ነገር ነው እንዲህ ያስቀየማችሁ በሉ። በጣም ይቅርታ አድርጉኝ፣ አጥፍቻለሁ። እኔ ይህን ያህል የሚመርብኝ የሚያስቀይማችሁ አልመሰለኝም። በጣም ይቅርታ አድርጉልኝ ብዬ ሄጄ አቅፌ ጎንበስ ብዬ ይቅርታ ጠይቃቸዋለሁ። እነዛ ሰዎች ከኔ በላይ ተደስተው ስቀው እንደውም ተጋብሼ ተመርቄ ወደ ቤት ይሄዳለሁ። መንፈስ ቅዱስ በብዙ መንገድ ይረዳናል፣ ይገፋፋናል፣ ያስተምረናል። እኔ እንዲህ አይነት ጸባይ አለኝ።
በጣም መልካም ሀሳብ፣ በጣም ጥሩ ነገር ነው። እግዚአብሔር ይመስገን። ከሰዎች ጋር የምናደርጋቸው ነገር ያ ከእግዚአብሔርም ጋር ያለንን ግንኙነት የበለጠው ደግሞ እንዲያደርግልን ያደርገናል ማለት ነው እና በቅርቡ ያለው ወንድሜ በቅርቡ ያለው እህቴ የበለጠው ለይቅርታ ስፈጥን ከእግዚአብሔር ደግሞ ጋራ ያለንም ደግሞ የበለጠውን በይቅርታ በንስሐ የእግዚአብሔርን ወቀሳ ሰምተን ጥሪውን ሰምተን ወደ እርሱ እንድንቀርብ ያደርገናል ማለት ነው። እኔ ይቅርታ ለመጠየቅ በጣም ደስ ይለኛል፣ ደግሞ አደርገዋለሁ። እግዚአብሔር ይመስገን። እንደዛ የምንል መንፈስ ቅዱስ ለሁላችንም ይስጠን በብዙ ነገሮችን እንድን ያ ደግሞ ለብዙ ግንኙነቴ እንደጠቀመኝ አይቼዋለሁ። በቤቴ በራሴ በቃ ከመጀመሪያው ደግሞ በትዳሬ ይቅርታ በጣም መፍትሄ እንደሆነ አይቼዋለሁ በብዙ ነገሮች ማለት ነው። እና ይቅርታ ባለማድረግ ብዙ ነገሮችን ፈልፍሎ ብዙ ነገሮች ሻካራ እንደሚፈጥር አቋል። ግን በይቅርታ ግን ከመጡ በኋላ ያጠፉትም ነገሮችን ድጋሚ ለማስተካከል የሚቻልበት መንገድ አለው ማለት ነው። እና ከእግዚአብሔር ጋርም እንደዚሁ ነው። እግዚአብሔር መንፈስ ቅዱስ ይሄ ነው ባልልም ለእኔ እግዚአብሔር በተለያየ መንገድ ይወቅሰኛል። በቃ ይቅርታ ጠይቅ፣ ንስሐ ግባ፣ ተንበርክክ የሚያሰኝ መንፈስ ይመጣብኛልና እግዚአብሔር ሆይ ይሄን ነገር ዛሬ እንደዚህ ተናግሬያለሁ ወይም እንደዚህ አልፌዋለሁ። በመንገድ ላይ እኮ ነው ለምሳሌ መኪና እየነዳው መናገር የሌለብኝ ነገር ተናግሬ ከሆነ ወይም ማሳለፍ ሲገባኝ ሳላሳለፍ በጣም ይወቅሰኛል። በነገራችን ላይ ወይም ያ ሰውዬ ባሳለፍኩት ወይም ይሄ ሰውዬ ቅድሚያ በሰጠሁት ላለውኝ ካልፍኩት በኋላ ማለት ነው ለዛ እግዚአብሔር ይጠይቃለሁ። በቃ ምክንያቱም አይምሮ ይወቅሰኛል፣ አያስቆየኝም። በቃ እንደዛ አይነት ማለት ነው። ለምሳሌ ስህተት ናቸው በቃ እኮ አንዳንድ ነገር በመልካም ማድረግ የሚገባኝ ነገር ወይም ይህ ቅድሚያ ከዛ ያህል በእግዚአብሔር ፊት ይቅርታ ከጠየቁ በኋላ እረሳዋል። በቃ ይለቀኛል፣ አበዛ አይለቀኝም። እንደዛ ሰው እናንተም እንደዛ ገጥሟችሁ ይሆናል። እና ያን እንደዛ መንፈስ ወደ ህሊናችሁ ይመጣና ይሄ ማድረግ አልነበረብህም፣ ይሄን ትክክል አይደለም፣ ይሄ ስህተት ነው ሲል ዋው እግዚአብሔር ሆይ ይቅር በለኝ፣ ይሄ ቀጣይ እንዳላደርግ መንፈስ ቅዱስ አንተ አግዘኝ ብለን የምንቀርበው ነው። ደግመን እንዳንሰራው ያን ምርጫችን ምንድን ነው? ደግመን ከሰራ ነው የመንፈስ ወቀሳን አልታዘዝነውም። እና ከዛ ደግሞ እግዚአብሔር ይጠብቀን፣ ልባችን በወቀሳው ምክንያት ወደ እግዚአብሔር በንስሐና በይቅርታ እንዲቀርብ መጸለይ ይገባናል ማለት ነው። እና የዛሬው ትምህርታችን ይሄ ነው። እንደው የመጨረሻ ሀሳብ ካላችሁ ድል ስጣችሁ፣ ሰዓታችን ደቂቃ ቢሄድም የመንፈስ ቅዱስ ወቀሳ በተመለከተ በጣም ጥሩ። እሺ እንግዲህ ይሄን ክፍል በመጨረሻው ማጠቃለያም ውይይት ስለሚደረግበት በግላችንም ደግሞ እናጥናው። የመንፈስ ቅዱስ ወቀሳ በልቦናችን ሲመጣልን ለመልካም እንደሆነ ተቀብለን ወደ ይቅርታ እንድንገባ ወደ እግዚአብሔር ግንኙነታችን እንድናሳድግ መንፈስ ቅዱስ ራሱ ያግዘን። ጌታ ይባርካችሁ። አጭር ጸሎት እንጸልይ። አባታችን አምላካችን ሆይ እናመሰግናሃለን ስለዚህ መልካም ትምርት እንድንማር ስለረዳህን ካንተ ጋር ያለንን ግንኙነት የምናጠነክርበት መንገዱን ስለነገርከን እግዚአብሔር ሆይ የመንፈስ ቅዱስን ወቀሳን በጥሩ ምርጫ እግዚአብሔር ሆይ በእውነት እንድንቀበለውና እንድንታዘዝ ተረዳን ዘንድ እንጸልያለን። ለንስሐና ለይቅርታ እንድንፈጥን እግዚአብሔር ሆይ አንተ አግዘን። ምሽታችንን ባርክ። በእድሜ ዘመናችን ሁሉ ጌታ ሆይ በልቦናችን አንተ ክብር፣ አንተ ንገስ፣ አንተን አክብረን መኖር እንድንችል እርዳን። በጸጋህ አግዘን በጻድቁ ልጅህ በክርስቶስ ኢየሱስ ስም አሜን።
አሜን አሜን። እግዚአብሔር ይባርክህ፣ ጸጋውን ያብዛልህ። ስለነበረን ግሩም የሆነ ስለ መንፈስ ቅዱስ እንዴት አድርገን መንፈስ ቅዱስን ማክበር እንዳለብን ተምረናል። ማድረግ ደግሞ እንድንችል የቅርታ ሰዎች መሆን እንድንችል እግዚአብሔር ሁላችንም ይርዳል። አሁን እህታችን ማርሼት በመዝሙር ትቀርባለች። እግዚአብሔር ይባርክሽ።
አሜን። ሽን እግዚአብሔር ይባርክ ወንድማችን ጣሰው፣ እንዲሁም ተጨማሪ ሀሳብ በመስጠት እግዚአብሔር አምላክ ይርዳል። የእርሱ መንፈስ ይገዛል። ለጌታ ክብር ዘምራለሁ። አባዬ ሆይ የመንፈስ ኩልን ቀባና አይኔን ክፈት፣ መታረዜን መራቆትንም ልመልከት። አባዬ ሆይ የመንፈስ ኩልን ቀባና አይኔን ክፈት፣ መታረዜን መራቆትንም ልመልከት። ምንም አልጎደለብኝም፣ ሁሉም ለእኔ ይበቃኛል። አንተ ብቻ ያስፈልገኝም፣ ያለኝ ለእኔ ይበቃኛል። በየደህንነት ሳላክ በጨለማ ብዙ ኖርኩኝ። ጎስቋላና ምስኪን ወይ ከሰው በታች የነበርኩኝ። አባዬ ሆይ የመንፈስ ኩልን ቀባና አይኔን ክፈት፣ መታረዜን መራቆትንም ልመልከት። ቁሚያለሁ ስል ወድቄ ነው ለካ ጌታ የምኖረው። ውስጤ ተቦርቡሯል ውጭ አካሌ የተዋበው። አገልግሎት ከነሳተን ወደ ቤት ያልማረከው። ዛሬ ትልልፈት መቅረብ ያለ ማስተዋል ሆኖ ነው። አባዬ ሆይ የመንፈስ ኩልን ቀባና አይኔን ክፈት፣ መታረዜን መራቆትንም ልመልከት። የሚዛባ በፈተና የሚናጋ በመከራ ራሱን ካደ ህይወት ይዤ ብኖር ካንተ ጋራ እንዴት መቆም እችላለሁ በጠላት ተከስሼ? ጸጋውን አጌጥዬ የመርገም ጨርቅ ለብሼ። አባዬ ሆይ የመንፈስ ኩልን ቀባና አይኔን ክፈት፣ መታረዜን መራቆትንም ልመልከት። እንዲህ ጎድቶኛል እጅግ አድርጎ የቀባኸኝ ወፈጥቶ መልኩ በቴን አጦልቆ ለፈናጋ አዲስ ምዕራፍ አስጀምረኝ። እፍረት የምታይታይ በዝርግሽ ማሸፍነኝ። አባዬ ሆይ የመንፈስ ኩልን ቀባና አይኔን ክፈት፣ መታረዜን መራቆትንም ልመልከት። የእስከዛሬ አካሄድ ጎድቶኛል እጅግ አድርጎ የቀባኸኝ ወፈጥቶ መርኩበትን አጠውልቆ ከምድግም ልቤና ጋ አዲስ ምዕራፍ አስጀምረኝ። እስለት የምታይክለት ክርበስርግ ሸፍነኝ። አባዬ ሆይ የመንፈስ ኩልን ቀባና አይኔን ክፈት፣ መታረዜን መራቆትንም ልመልከት። አባዬ ሆይ የመፈስኩን ቀባና አይኔን ክፈት መታረሴን መራቆትንም ልመልከት። አሜን። ጌታ ይርዳል።
አሜን አሜን። እግዚአብሔር ይርዳል። እንዳልሽው እንግዲህ እንደተዘመረው እንደ ቃሉ መሆን እንድንችል እግዚአብሔር ሁላችንም ይርዳል። አሁን ጊዜውና ሰዓቱን ለወንድሜ ዳኒና ለመንፈስ ቅዱስ ቦታውን ለቃለሁ። እግዚአብሔር ይባርክ። እግዚአብሔር ካንተ ጋር ይሁን።
አሜን። እግዚአብሔር ይስጥልኝ እህቴ ቅድስት፣ አንቺንም ጌታ ይባርክሽ። እህቴ ማረሸትንም ጌታ ይባርክሽ ማለት እፈልጋለሁ። በታማኝነት ሁልጊዜ ስለምታገለግል ወንድሜ ጣሰውም እግዚአብሔር ይባርክ። ጥሩ የሰንበት ትምህርት ጊዜ ነበረ። እግዚአብሔር እናመሰግናለን ለዛ። ወገኖቼ በያላችሁበት ሰላምታዬ ይድረሳችሁ። እንደገና በእናንተ ፊት እግዚአብሔር አምላካችንን እጅግ አድርጌ አመሰግነዋለሁ። ብዙ መልካም ነገሮችን አድርጎልናል። ከሁሉም በላይ መንፈስ ቅዱስን ስለሰጠን የሚያጽናናውን፣ የሚመራውን፣ የሚመክረውን፣ የሚያስታውሰውን መንፈስ ሁሌ ከኛ ጋር አድርጓል። እንግዲህ የመታዘዝን ነገር የኛ ፋንታ ነው። እግዚአብሔር ደግሞ ይርዳል ለዛ። ወደ ዛሬው የመጽሐፍ ቅዱስ ጥናት ክፍላችን ከመሄዳችን በፊት የእግዚአብሔር መንፈስ እንዲያስተምረን በጸሎት እንጀምር። ቅዱስና መሐሪ የሆንክ እግዚአብሔር አባታችንና አምላካችን ፈጣሪያችን እጅግ አድርገን እናመሰግንሃለን። ኦ ጌታ ሆይ፣ አንተ ታላቅ አምላክ ሆነ ሳለ ሰማያትን፣ ምድርን፣ ዩኒቨርስን፣ በውስጡ ያለውን ሁሉ ፈጥረህ እያንዳንዱን ነገር ታስተዳድራለህ። ከዛ ውስጥ እኛን የሰውን ልጆች ወደህን ለእኛ ስትል ደግሞ አንድ ልጅህን ስለላክ በሱም ደም እኛ ነጻ ስለወጣን እጅግ አድርገን እናመሰግንሃለን። በየጊዜው ደግሞ የሚያስፈልገውን መልእክት ስለምትሰጠንም ክብር ምስጋና ለስም ይሆን። ጌታ ሆይ ወገኖቼ ደግሞ ዛሬም እንደተለመደው በእግሮቼ ስር ናቸው። ጌታ ሆይ አስተምረን፣ ካንተ የሆነውን ነገር ንገረን፣ መለወጥን ስጠን። መስማት ብቻ አይጠቅምም፣ ነገር ግን የምንለወጥ በየጊዜው ለውጥ የምናሳይ የምናድግ ወደ አንተ የምንቀርብ ሰዎች እንድታደርገን እንለምንሃለን። ምጽአትህ እየቀረበ ነው። ጌታ ሆይ እያንዳንዳችንን አዘጋጀን፣ ለመንግስት ብቁ ዜጎች አድርገን፣ በናዝሬቱ በኢየሱስ ስም አሜን። እንግዲህ ወደ ዛሬው የመጽሐፍ ቅዱስ ጥናታችን ከመሄዳችን በፊት አንድ ነገር መናገር እፈልጋለሁ። ብዙ ጊዜ መሪዎች ይናገሩታል። ወገኖቼ የዚህ በጁላይ የሚደረገው ኮንፍራንስ ቀርቧል። አሁን አንድ ወር ነው የቀረው። እንደ እግዚአብሔር ፍቃድ የዛሬ ወር ነው የሚጀመረው። ምን ያህሎቻችሁ እንደተመዘገባችሁ አላውቅም። ምን ያህሎቻችሁ ለመምጣት ዝግጁ እንደሆናችሁ እርግጠኛ አይደለሁም። ግን ይሄ መሰባሰብ ብዙ በረከት አለው። በመጽሐፍ ቅዱሳችን ውስጥም በተለያየ ቦታ ይናገራል። ወገኖች በአንድ ላይ መሰባሰባቸው በረከት እንደሆነ፣ እግዚአብሔር የሚወደው እንደሆነ። ስለዚህ የምትችሉ ሰዎች ሁሉ በዛ እንድትታደሙ አበረታታችኋለሁ፣ አደራ እላችኋለሁ። በአካል መገናኘት እንደዚህ በድምፅ እንደ መስማት አይደለም፣ የራሱ የሆነ ጥቅምና አስተዋጽኦ አለው። ስለዚህ በዛ እንድትገኙ ምናልባት ይሄ መመዝገቢያው መክፈያው በኦንላይን ስለሆነ የሚያስቸግራችሁ ሰዎች ካላችሁ እንድትደውሉልን። የኔም ስልክ አለ፣ የዶክተር ፍስሐ አለ፣ ማዛ አለች፣ ትዕግስትም እንደዚሁ እና ሚኪም አለ፣ ሚካኤል በላይነህ። ለእነዚህ ሰዎች ለሚመቻችሁ በመደወል ያንን ማስተካከል እንችላለን። ሌሎች ጥያቄዎችም ካሏችሁ ደግሞ እንደዚሁ መሪዎችን በተጠይቁ ምላሽ ይሰጧቸዋልና በዛ መገናኘት እግዚአብሔርን ማክበር በአንድ ላይ መዘመር በአንድ ላይ መመገብ በአንድ ላይ ጥሩ ጊዜ ማሳለፍ ስለሆነ በዛ እንድትገኙ አደራላችኋለሁ ሁላችሁንም። እሺ ወደ ምሽቱ መጽሐፍ ቅዱስ ክፍላችን ስንሄድ ባለፈው የጀመርነውን ጥናት ነው ምንቀጥለው። በማቴዎስ ምዕራፍ 5 ላይ የተራራው ስብከት የሚለው ቁጥር 8 ላይ ደርሰናል። እንግዲህ ዛሬ የምናየው ማቴዎስ ምዕራፍ 5 ቁጥር 8 ነው። ምንድነው እሱ የሚለው? ልባቸው ንጹህ የሆነ ብፁዓን ናቸው እግዚአብሔርን ያዩታልና ይላል። ይሄን የተናገረው ጌታ ኢየሱስ ክርስቶስ ነው። ይሄ ደግሞ በጣም የሚገርም ነው። እግዚአብሔርን ያዩታል። በመጽሐፍ ቅዱሳችን ላይ እስካሁን እግዚአብሔርን ያየ የለም ከአንድ ልጁ በስተቀር። ልቡ ንጹህ የሆነ ሰው ግን እግዚአብሔርን እንደሚያይ ማረጋገጫ ተሰጥቶናል። ስለዚህ ብፁዓን ናቸው ይላል፣ የተባረኩ ናቸው ለማለት። ስለ ልብ መጽሐፍ ቅዱሳችን ውስጥ በጣም ብዙ ቦታ ተጠቅሷል፣ ይናገራል። እንግዲህ ልብ የሚለውን ስንመለከት አእምሮን፣ ፈቃድን፣ ስሜትን፣ ፍላጎትን ያካተተ ነው እና ልብ የሚያመለክተው ውስጣዊ ስሜታችንን ነው፣ ውስጣዊ ፈቃዳችንን ነው፣ ውስጣዊ ፍላጎታችንን ነው። ይሄ ነው እንግዲህ ልባችን የሚለው። ይሄ ደግሞ እያደገ ሲሄድ በውስጥ ያለው ፍላጎት፣ በውስጥ ያለው ምኞት፣ በውስጥ ያለው ሐሳብ እያደገ ሲሄድ ወደ ውጫዊ ወይም ወደ ተግባር ይቀየራል ማለት ነው። ለዚህ ነው ልብን አትኩሮ መጽሐፍ ቅዱሳችን የሚናገረው። ጌታ ኢየሱስ ክርስቶስም ልበ ንጹህ ያለው ለዚህ ነው። ስለ ልብ ብዙ ምሳሌያዊ አነጋገሮች አሉ። በሀገራችን ውስጥ እንደምናውቀው ልብ በል ይባላል፣ አስተውል እንደማለት ነው፣ ወይም አስታውስ እንደማለት ነው። ሲያስጠነቅቁ ደግሞ ልብ አድርግ ይባላል፣ እንዳትረሳው፣ ተጠንቀቅ እንደማለት ነው። አንዳንዴ ደግሞ የዛ ተቃራኒ ልበ ቢስ ይባላል፣ የሚረሳ የሚዘነጋ ማለት ነው። ልብ ወለድ አለ። ይሄ ደግሞ በብዛት በጽሁፍ የሚቀርብ እውነተኛ ያልሆነ ግን በምናብ የተሳለ እንደማለት ነው። ልባም ይባላል ደግሞ ይሄ አስተዋይ የሆነ አዋቂ የሆነ የሚረዳ እንደማለት ነው። እንግዲህ ሌሎችም አሉ። ዞሮ ዞሮ ይሄንን ያመጣሁት መጽሐፍ ቅዱሳችን ስለ ልብ የሚናገረው ነገር አለ። በዛ ዙሪያ ነው ዛሬ የምንመለከተው። ምሳሌ ምዕራፍ 4 ቁጥር 23ን አንድ ላይ እንድናነብ እፈልጋለሁ። እዛ ላይ ጠቢቡ የተናገረው ነገር አለ። ምሳሌ ምዕራፍ 4 ቁጥር 23 እንደዚህ ይላል፣ ከሁሉም በላይ ልብህን ጠብቅ የሕይወት ምንጭ ነውና ይላል። በሌላኛው ትርጉም የሕይወት መውጫ ወይም መፍለቂያ ነው ይላል። እንግዲህ ልብህን ጠብቅ፣ አስተሳሰብህን ማለት ነው። ይሄ ለምናደርገው ነገር ወገኖቼ፣ ለመልካምም ይሁን ለክፉ፣ ለበጎም ይሁን ለመጥፎ መነሻው ምንጩ መጀመሪያው ማለት ነው። ማነው እሱ? ልባችን ወይም አስተሳሰባችን ነው። ስለዚህ ሲመክረን ጠበቡ ምን ይላል? ልብህን ጠብቅ፣ አስተሳሰብህን ጠብቅ ጠብቂ መልካም ነገርን መናሰብ ከሆነ መልካምን እንፈጽማለን ልባችን ክፉ ነገር ካሰበ ግን ወደ ክፉ ይመራናል መጥፎ ነገርን ፈጽማለን ማለት ነው ስለዚህ ነው ሲመክረን አስተሳሰባችንን ልባችንን መነሻውን ምንጩን መፍለቂያውን እንድንቆጣጠረው የሚጠይቃል አንድ ወንዝ ወይም አንድ ጅረት የሆነ መነሻ ምንጭ አለው ከዛ ተነስተው ነው የሚወርደው ያ ወንዝ ከዛ ከመነሻው የቆሸሸ ውሃ ሚወጣ ከሆነ በምንም አይነት ሊጸዳ አይችልም ነገር ግን ጅረቱ ወርዶ ወርዶ አጋማሽ አካባቢ ሰዎች የተለያየ ነገር ወደ ወንዙ እየጨመሩ ቢያቆሽሹት ያ ሊነጻ ይችላል ምክንያቱም ከምንጩ ንጹህ ውሃ ይመጣል ያን ወደዛ የሚገባው ነገር ከቆመ ውሃው ንጹህ ሆኖ መፍሰስ ይችላል ስለዚህ ከምንጩ ከመጀመሪያው እንድንጠነቀቅ ያስፈልጋል ለዚህ ነው ጌታ ኢየሱስ ክርስቶስም ልባቸው ንጹህ የሆነ የሚለው ሌላው የተወሰነው መጽሐፍ ቅዱስ ጥቅሶችን እናያለን ዛሬ ምሳሌ እዛው ምሳሌ ምዕራፍ 3 ላይ ቁጥር 1ን ቁጥር 3ን እና ቁጥር 5ን እንድናይ ይፈልጋለሁ ምሳሌ ምዕራፍ 3 በጣም የሞደው ክፍል ነው ምክንያቱም ገና በልጅነቴ 8 አመት ያለው አባቴ መጽሐፍ ቅዱስ ገዝቶ ስጦታ ሰጠኝና መጀመሪያው ላይ ምን ይላል ምሳሌ ምዕራፍ 3ን አንብብ ይላል ስለዚህ በልጅነቴ ሁሌ ማነበው ምሳሌ ምዕራፍ 3ን ነበር ብዙ ትምህርት አለው በርግጥ መጽሐፍ ቅዱሳችን ሁሉም ትምህርት አለው እና ምሳሌ 3 ቁጥር 1 ላይ ሲጀምር ምንድነው እሱ የሚለው ልጄ ሆይ ትምህርቴን አትርሳ ትእዛዛቴን በልብህ ጠብቅ ይላል ልጄ ሆይ ብሎ ነው የሚጀምረው ይሄ ምክር ነው የአባት ምክር ትእዛዛቴን በልብህ ጠብቅ የእግዚአብሔርን ትእዛዛት በልባችን ውስጥ መጻፍ ከቻልን ትእዛዛቱን ማሰላሰል ከቻልን ትእዛዛቱን መጠበቅ ከቻልን ንጹህ ልብ ይኖረናል ወገኖቼ ንጹህ ልብን ያመጣል ያ ልባችን ስለ እግዚአብሔር የሚያስብ ከሆነ እነዚህ ትእዛዛት የእግዚአብሔር ባህሪ እንደሆነ በተለያየ ጊዜ ተለያዩ ሰዎች ያስተምረውናል መጽሐፍ ቅዱሳችንም ይናገራል የእግዚአብሔር ትእዛዛት የእግዚአብሔር ባህሪያት ናቸው ስለዚህ እነዛ በልባችን ውስጥ ካለ የእግዚአብሔርን ባህሪ ነው የምናሰላስለው መጥፎ ነገር ወደ ውስጥ አይገባም የሚያሳስት ነገር ወደ ውስጥ አይመጣም ለዚህ ነው በልብህ ውስጥ አፋቸው አሰላስላቸው ጠብቃቸው ብሎ የሚነግረን ከዛም በኋላ ደግሞ ቁጥር 3 ላይ እንደዚህ ይለናል ፍቅርና ታማኝነት ከቶ አይለዩ ባንገቱ ዙሪያ እሰራቸው በልብህም ጥላት ላይ ጻፋቸው ይላል ፍቅርና ታማኝነት በድሮ ትርጉም ደግሞ ምንድነው የሚለው ምህረትና እውነት ብሎ ይነግረናል እነዚህ ነገሮች በጣም አስፈላጊ ናቸው ፍቅር እግዚአብሔር እንደሆነ እናውቃለን እግዚአብሔር ፍቅር ነው ይላል መጽሐፍ ቅዱሳችን እውነት የሚለውንም ደግሞ ስንመለከት እውነት የሚለን ጌታ ኢየሱስ ክርስቶስን ነው እኔ እውነትም ህይወትም ነኝ ብሎ ይናገራል ስለዚህ እግዚአብሔርን ጌታ ኢየሱስ ክርስቶስን ምን አድርግ ነው የሚለው በልብህ ጽላት ላይ ጻፋቸው በሌላ የሰውነት አካላችን አላለም በልብህ ውስጥ ምክንያቱም ያኖ ሁሉ ጊዜ ብዙ ነገርን የሚያፈልቀው የሚያሰላስለው የሚያመነጨው ቀደም እንዳነበብ ነው ልባችን ስለዚህ በልባችን ውስጥ እግዚአብሔር ፍቅር ካለ በልባችን ውስጥ ጌታ ኢየሱስ ክርስቶስ ካለ መጥፎ ነገር ሊገባ አይችልም ልባችን ሊቆሽሽ አይችልም እሱ እንዳለው ንጹህ ልቦና ይኖረናል ማለት ነው ምህረትና ቸርነት ታማኝነት አስፈላጊ ነገሮች ናቸው እኛ ሁሉ ጊዜ ከእግዚአብሔር ምህረትን እንጠይቃለን እሱ ማህሪ አምላክ ነው በብዙ ነገር ይመረናል እኛም ልባችን የዛ አይነት ባህሪ ሊኖረው ያስፈልጋል ማለት ነው ቁጥር 5 ላይ ሄደን ስንመለከት ደግሞ ምን ይላል እዚሁ ምዕራፍ 3 ቁጥር 5 ላይ በፍጹም ልብህ በእግዚአብሔር ታመን በራስህ ማስተዋል አትደገፍ ይላል በፍጹም ልብህ በእግዚአብሔር ታመን በግማሽ አይደለም በተወሰነው አይደለም በ90% አይደለም ሙሉ በሙሉ እምነታችን በእግዚአብሔር ሊሆን ይገባል ስለዚህ በፍጹም ልብ ሲል በሁለንተና ማለት ነው የሰው ልጅ የልብ ምቱ ከቆመ ህይወቱ አለፈ ማለት ነው ያለው ኃይል እዛ ላይ ነው ህይወት የሚኖረው እዛ ላይ ነው ስለዚህ በፍጹም ልብ በእግዚአብሔር ታመን ሲል ሁለንተና እሱ ላይ ይሁን ከዛ ከተነሳ ያ ህይወት የሚባለው አይኖርም ማለት ነው እንግዲህ ወገኖቼ ጌታ ኢየሱስ ክርስቶስ ልባቸው ንጹህ የሆነ ሲል ዝም ብሎ አይደለም የተናገረው እነዚህን ሁሉ ነገሮች ያጠቃለለ ነው ማለት ነው በአሁኑ ዘመን ስንመለከት ብዙ ጊዜ በጤና ትምህርትም በተለያዩ ማስታወቂያዎችም የሚነገረው ስለ ልብ ጤንነት ነው ብዙ የልብ ህመምተኛ ሰዎች አሉ ስለዚህ የልብ ህመም እየባሰ ነው የመጣው ጤናማ ልብ ያለው ሰው የታደለ ነው ማለት ነው እና በዚህ በልብ ህመም ዙሪያ ስንመለከት መንስኤው ምንድነው ምክንያቱ ምንድነው የሚለውን ሲያጠኑ አንዳንድ የጤና መጽሔቶችን ለማየት ሞክሬያለሁና በተፈጥሮ የሚመጡ ህመሞች አሉ በጣም ጥቂቶች ናቸው በአብዛኛው ግን ሰው በገዛ እጁ የሚያመጣው በሽታ ነው ከአመጋገብ ችግር ሲጋራ በማጤስ ከመጠን ያለፈ የሰውነት ክብደት ውፍረት መጠጥ በቂ እንቅስቃሴ አለማድረግ ስፖርት አለመስራት በግር አለመሄድ እነዚህን የመሳሰሉ ነገሮች ናቸው ይህንን የልብ በሽታ የሚያመጡት እና እንደው እነዚህ ምግቦች ምንድን ናቸው የሚለውን ለማየት ሞከርኩ እኔ የጤና መምህር አይደለሁም ወይም በጤና ዙሪያ አይደለም መሰራው ግን ልብን በተመለከተ እንግዲህ ለወደፊቱ እዚህ ውስጥ ያሉ የጤና ባለሙያዎች አሉ በዛ ቢያስተምሩን እጅግ ጥሩ ነው ብዬ ሐሳብ ሰጣለሁ ምክንያቱም ብዙ ሰው ነው በዚህ የሚቸገረው በተለይ አሁን በየስቶሩ ሱፐርማርኬት ገበያ ላይ ስትሄዱ ያሉት ምግቦች የልብ ጠር የሆኑ ምግቦች ናቸው ብዙዎቹ የፋብሪካ ውጤት ናቸው ስኳር የበዛባቸው መጠጦች ጣፋጭ ምግቦች በጣም በዘይት የተጠበሱ ነገሮች እነዚህ የልብ ጠርና የልብ በሽታን እንደሚያመጡ ይናገራል። በዛ ተቃራኒ ደግሞ በጣም ጠቃሚ የሆኑ አትክልት፣ ፍራፍሬ የመሳሰሉ ጥሩ ጥሩ ምግቦች አሉ። እነዛን የሚመገብ ሰው ደግሞ ልቡ ጤናማ ይሆናል። ወደ መንፈሳዊው እንድንመለስ ነው የምፈልገው እኔ። ይሄንን ከመንፈሳዊው ጋራ ነው ማዛመድ የምፈልገው። ልባችንን መልካም የሆነ መንፈሳዊ ምግብ ከመገብ ነው ንጹህ ልብ ጌታ ኢየሱስ ክርስቶስ እንዳለው ይኖረናል። ልባችንን ግን መጥፎ የሆነና የሚጎዳውን መንፈሳዊ ምግብ ከመገብ ነው አደጋ ላይ ይወድቃል። እነዚህ መጥፎ መንፈሳዊ ምግቦች የሚባሉት በመጽሐፍ ቅዱሳችን ብዙ ተዘርዝረዋል። እኔና እናንተም በየቀኑ በሕይወታችን የምናያቸው ናቸው። ከነዛ መካከል ጥቂቶቹን ልጥቀስላችሁ። ጥላቻ፣ ራስ ወዳድነት፣ ሐሜት፣ ክፋት፣ ስድብ፣ አለማመን፣ ይሄ እምነተ ጎዶሎ የሚባለው ነው፣ ማታለል፣ ምንዝር፣ ይቅር አለማለት፣ ዘረኝነት፣ በወንድሞች መካከል ክፍፍልን መፍጠር፣ ኩራት፣ ቅናት፣ ስንፍና፣ እንደዚህ እያለ መጽሐፍ ቅዱሳችን በተለያየ ቦታ የሚዘረዘራቸው ነገሮች አሉ። ስለዚህ ወገኖቼ ልባችን እነዚህን ነገሮች የሚያበቅል ከሆነ ወይም ደግሞ በውስጣችን እነዚህን ነገሮች የምንለማመድ ከሆነ ልባችን እየቆሸሸ ይሄዳል። አንድ ቀን መምታቱን ያቆማል። ይሄ መንፈሳዊውን ነው እኔ እያልኳቸው ያለሁት። ከእግዜር ጋር ያለን ግንኙነት እየተቋረጠ ይሄዳል። ብዙዎች ሐኪሞች የሚሉን ይሄ ልባችን ውስጥ ያለው የደም ስር እየጠበበ ይሄዳል በምንበላው ምግብ ምክንያት። በኋላ ደም በውስጡ ማለፍ ያቀተውና ይቆማል። ስለዚህ ይሄ ከእግዚአብሔር ጋር ያለንን መልካም ግንኙነት በእንደነዚህ አይነት መጥፎ መንፈሳዊ ልምምዶች የምንሞላው ከሆነ ከእግዚአብሔር ጋር ያለን ግንኙነት በጣም እየቀጠነ እየጠበበ ይመጣና የሆነ ሰዓት ላይ ይቋረጣል። ለመንፈስ ቅዱስ ጆሯችንን አንሰጥም። መንፈስ የሚመክረንን አንሰማም። ልባችን ይደነድናል ማለት ነው። ልቡን ያደነደነ ይላል መጽሐፍ ቅዱሳችን። ያንን የሚያመጣው የመንፈስ ቅዱስን ምክር አለመስማት፣ አለመታዘዝ ነው። ስለዚህ እነዚህን ነገሮች ከውስጣችን ማስወገድ አለብን። በዛ ፋንታ ግን መልካም የሆኑ ነገሮችን ደግሞ መመገብ እንችላለን። መንፈሳዊ ምግቦችን ማለቴ ነው። ለልባችን፣ ለአእምሯችን፣ ለአስተሳሰባችን የምንመግባቸው መልካም ነገሮች አሉ። የመጀመሪያውና ዋነኛው ፍቅር ነው። ስለዚህ ፍቅር ሲባል በሁለት ይከፈላል። ለእግዚአብሔር ለአምላካችን ያለን ፍቅርና ለሰው ያለን ፍቅር። እንደውም ለሰው ያለንን ፍቅር ሲገልጸው ምንድን ነው የሚለው? ጠላትህን ውደድ። ይሄ በጣም ከባድ ነው በብዙዎች ዘንድ። እግዚአብሔር ሲረዳን ግን ቅድም አንድ እናታችንም በሰንበት ትምህርት እንደመሰከሩት መንፈስ ቅዱስን ምንሰማ ከሆነ በጣም ቀላል ነው። ስለዚህ ፍቅር ያስፈልጋል። ሌላኛው እምነት ነው። ያለ እምነት እግዚአብሔርን ማስደሰት አይቻልም፣ ወደፊት መግፋትም አይቻልም። ስለዚህ እምነታችን በየጊዜው መጠንከር አለበት። ትህትና ታማኝነት ምህረት እውነት ራስን መግዛት ሰላም ትዕግስት በጎነት ቸርነት እነዚህ ሁሉ እንደውም ከዚህ በላይ ነው መጽሐፍ ቅዱሳችን ውስጥ ያለው እኔ ጥቂቱን ነው ያመጣሁት እነዚህን ነገሮች በየቀኑ እንለማመድ ከሆነ ለልባችን ለሐሳባችን ለአምሯችን ለምኞታችን ለፍላጎታችን እነዚህን የምንመግበው ከሆነ ልባችን ጤነኛ የሆነ ይሄዳል ንጹህ ይሆናል ማለት ነው ጌታ ኢየሱስ ክርስቶስ እንዳለው እነዚህን ማድረግ ነው የሚጠበቅብን ኤርሚያስ ምንድነው የሚለን ስለዚህ ነገር ታወራ በኤርሚያስ መጽሐፍ ምዕራፍ 17 ቁጥር 9ን ከዛ 10ን አነባዋለሁ ቁጥር 9 ላይ ምንድነው እሱ የሚለው የሰው ልብ ይላል ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው ማን ያስተውለዋል ይላል ይሄ በጣም የሚያስደነግጥ ነው ደግሞም ትክክል ነው ማን ያውቀዋል ማን ያውቀዋል እኔ በልቤ ማስበውን በቅርቤ ያለ ሰው እንኳን አያውቀውም በልባችሁ የምታስቡትን አጠገባችሁ ያለ ሰው አያውቀውም አያስተውለውም በጎም ይሁን መጥፎ ያንን ሊያውቅና ሊመረምር የሚችል አንድ ብቻ ነው ቁጥር 10 ላይ ይናገራል እሱም ዘው ኤርሚያስ ላይ እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ እሰጥ ዘንድ ልብን ተመረምራለሁ ኩላሊትንም እፈትናለሁ ይላል ስለዚህ ብቸኛው የልብ ሐኪም ማን ነው እሱ ለኛ እግዚአብሔር ነው ለመንፈሳዊ ህክምናችን ማለት ነው ስለዚህ የራሳችንን ልብ ራሳችን እናውቃለን ምናስበውን ምንመኘውን ፍላጎታችንን እናውቃለን ከሐኪማችን ጋር መነጋገር ያስፈልጋል አንድ ነገር ግን ልነግራችሁ ወዳለው ወገኖቼ ማናችንም ብንሆን በራሳችን ፍላጎት ወይም ደግሞ በራሳችን ኃይል ንጹህና መልካም ልብ ለራሳችን ልናመጣ አንችልም ይሄንን እንድናውቅ ያስፈልጋል በራሳችን የምናመጣው መልካምነት በራሳችን የምናመጣው ቸርነት በጎነት መጨረሻው ምን ይሆናል ትዕቢት ይሆናል ይሄን አድርጌ ይሄን ፈጥሬ የሚል አይነት ነው የሚሆነው ስለዚህ እግዚአብሔርን መጠየቅ ነው ያለብን ዳዊት ያንን ነው ያደረገው በመዝሙረ ዳዊት ምዕራፍ 51 ቁጥር 10 ላይ ሄደን ስንመለከት ምን ይላል አቤቱ ንጹህ ልብን ፍጠርልኝ ጠናውንም መንፈስ በውስጤ አድስ ይላል ይሄን መልእክት ከተቀበለ ንጹህ ልብ ምንፈልግ ከሆነ በራሳችን ጥረት እንዳናደርግ ነገር ግን ፈቃዳችንን ብቻ ለእግዚአብሔር እናስረክብ እፈልጋለሁ ይሄንን አንተ ምትለኝን እንድታዘዝ እርዳኝ እንበለው ልክ የዳዊትን ጸሎት እንጸልይ ንጹህ ልብን ፍጠርልኝ ከላይ እንጠይቅ ልብን ከፈጠረው መልካም ነገርን ከፈጠረው እሱን እናማክረው እባክህን ንጹህ ልብን ፍጠርልኝ የቀናውን መንፈስ በውስጤ አስቀምጥልኝ ጠማማውን ነገር እንድተው ቀናውን ብቻ እንዳስብ መጥፎውን ነገር እንድተው በጎውን ነገር ብቻ እንድከተል ያንን በልቤ ውስጥ አርግልኝ የሚለውን የዳዊትን ጸሎት ልንጸልይ ያስፈልጋል። አንድ ነገር ደግሞ ላረጋግጥላችሁ የምፈልገው እግዚአብሔር አምላክ ይፈጽማል፣ ያደርጋል። እኛ ከልባችን ከጠየቅነው ያንን ለማድረግ እሱ ፈቃደኛ ነው። ቃልም ገብቷል ሊፈጽምልን ሊያደርግልን ፈቃደኛነቱን አስቀምጦልናል። ሕዝቅኤል ምዕራፍ 36 ቁጥር 26ን ሄደን እንመልከተው። ሕዝቅኤል 36 ቁጥር 26 እንደዚህ ይላል፣ አዲስም ልብ ሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። ወገኖቼ እያንዳንዳችን ንጹህ ልብን እንፈልጋለን፣ ምክንያቱም እግዚአብሔርን ማየት እንወዳለንና እንሻለንና። በዚህ ምድርም እያለን ደግሞ በሚመጣው መንግስትም እግዚአብሔርን ማየት እንፈልጋለን። ስለዚህ የዳዊትን አይነት ጸሎት ከጸለይን እግዚአብሔር ይኸው አረጋግጦልናል፣ አዲስ ልብ እሰጣቸዋለሁ። ማንኛውም አይነት ሰው እንሁን፣ የበደልን ያሳዘንን ክፉ የሰራንም ክፉ የምናስብም ብንሆን እግዚአብሔር ቃል ገብቷል፣ አዲስ ልብ እሰጣችኋለሁ። ይህን የማይታዘዘውን አስቸጋሪውን ድንጋይ የሆነውን ልባችሁን አወጣና የሚታዘዝ የሚሰማ ልብ እሰጣችኋለሁ፣ ሀሳብ አደርግላችኋለሁ ማለቱ ነው። ስሜታችሁ ሁሉ መልካም እንዲሆን፣ ፍላጎታችሁ ሁሉ መልካም እንዲሆን፣ ሐሳባችሁ ሁሉ የቀና እንዲሆን፣ ቅድስና በውስጣችሁ እንዲኖር ማድረግ እችላለሁ ነው የሚለው። ስለዚህ በዚህ ምሽት ጸሎቴም ምኞቴም እግዚአብሔር አምላክ አመፀኛውን አስቸጋሪውን ድንጋዩ ልባችንን ከውስጣችን አውጥቶ ለሱ የሚታዘዘውን ለሰዎች የሚበጀውን ለእኛም የሚሆነውን የስጋውንና ንጹህን ልብ በውስጣችን እንዲያስቀምጥልን ነው። እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። ደህና አደሩልኝ።
አሜን አሜን። እግዚአብሔር ይባርክ ወንድማችን ዳኒ። ለእያንዳንዳችን የሚሆነው መልእክት መንፈስ ቅዱስ ረድቶ ስለተናገርክ እግዚአብሔር እጅግ አድርጌ አመሰግናለሁኝ። እኔ በጣም ልቤ ተነክቷል። እግዚአብሔር ይመስገን። ድንጋይ የሆነውን ልባችን የሚቀይር ሩህሩህ ፈጣሪ አምላክ ስላለን እግዚአብሔር እጅግ አድርጌ አመሰግናለሁ። ሁላችሁም እንደተባረካችሁ የሚያስጨንቀን ሁሉ ለሱ ሰጥተን እግዚአብሔር ደግሞ እንደሚረዳን እርግጠኛ እንሁን። እግዚአብሔር ይስጥልን። ተባረክ። እሺ፣ አሁን እህታችን ማርሸት በመዝሙር ተባርከናለች። እግዚአብሔር ይባርክሽ።
እሺ፣ ስለመጣልን ቃል እግዚአብሔር አምላክ የተመሰገነ ይሁን። አንድ ዳኔ ጌታ ይባርክ፣ ጸጋውን ያብዛልህ። አንቺ ነሽ ቅዱስ ስለምትመሪን ጌታ ይባርክሽ። ለጌታ ክብር እዘምራለሁ፣ ጸጋውን ያብዛል። መዝሙር 166 ህይወቴን ለወጥኩልህ የሚለውን በድሮ ዘምራለሁ። ህይወቴን ለወጥኩልህ ልገዛ ነፍስህን ሰማይ ልከፍትልህ ልሰጥ ርስትህን ትድን ዘንድ ደሜ ፈሶአል ምን መልሰህልኛል ትድን ዘንድ ደሜ ፈሶአል ምን መልሰህልኛል ስላንተ በጽና እኔ ተሰቃየው ስላንተ በጸገና እኔ ደኸየሁ ስላንተ ሁሉ ሞትቸ ምን ሆነ በመውሰይ ስላንተ ሁሉ ሞትቸ ምን ሆነ በመውሰይ ከኃጢአት ከሞት ላድን መጣሁኝ
በልብ ውስጥ ልኖር እንደጅህ መጣሁኝ ስጠኝ ልጄ ምኞቴን ልብህ እንደ ሞሴ ስጠኝ ልጄ ምኞቴን ልብህ እንደ ሞሴ ከኃጢአት ከሞትም ላድን መጣሁኝ በልብ ውስጥ ልኖር እንደጅህ መጣሁኝ ስጠኝ ልጄ ምኞቴን ልብህ እንደ ሞሴ ስጠኝ ልጄ ምኞቴን ልብህ እንደ ሞሴ አሜን። ልባችን ለሱ መስጠት እንድንችል ጌታ አምላካችን ጌታ ይባርካችሁ።
አሜን አሜን። ማርሸትዬ እግዚአብሔር ይባርክ ጸጋውን ያብዛልሽ ስለነበረን የሰንበት ትምህርት እንደዚሁም የቃል ጊዜ መዝሙር ጊዜ እግዚአብሔርን እጅግ አድርጌ አመሰግናለሁ። ሁላችሁም እንደተባረካችሁ እርግጠኛ ነኝ። እኛ በተማርነው በሰማነው መኖር እንድንችል እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። ዛሬ የተቀዳ ቁጥራችን የሚሆነው 7303 ነው። የተቀዳውን ለማዳመጥ የምትፈልጉ ሁሉ ሻሎም ዓለም አቀፍ ሳምንቱ ሁሉ አገልግሎት አለን። በማለዳ ጠዋት ከ6 ከ7 በመሳሳ ከ12 ከ1 በማታ ከ8 እስከ 10 እንዳሁኑ። ይህ ሁሉ የሚሆነው በኤስተር አቆጣጠር ነው። በወር አንድ ጊዜ የጾም ጸሎት አለን። ሮብ ሮብ የጾም ጸሎት አለን። በዚህ ሁሉ እየገባችሁ በምትፈልጉ ሰዓት ማገልገል መገልገል ትችላላችሁ። እግዚአብሔር ሁላችሁን ይባርክ። መልካም ወር መልካም ለሊት ይሁንላችሁ። የዚህን ሁሉ ጸሎት አደራ ይዞልን የሚቀርብ እህት ወይም ወንድም እንፈልጋለሁ። እህታችን ብዙዬ አራያትም መስመር ላይ እና ፈቃደኛ የሆነ አጠር አድርጎ በጸሎት እግዚአብሔርን አክብረን እንለያያለን ማለት ነው። እሺ ወንድም ዳኒ በጸሎት ትዘጋልናለህ? ዳኒ አለ? እሺ እንጸልይ። ቅዱስና አፍቃሪ ሰማይ አምላካችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እጅግ አድርጌ አመሰግናለሁ ይሄን ምሽት ጌታ ሆይ ለእያንዳንዳችን የሚሆነውን ምክር በሰንበት ትምህርትም ስለ መንፈስ ቅዱስ አሁንም ደግሞ ልባችንን መጠበቅ እንዳለብን ልባችንን ካልጠበቅን የሚደርስብን መከራ ከባድ ነውና የበለጠ ካንተ ጋራ እንድንጣበቅ አቤቱ አምላካችን እያንዳንዳችንን ትረዳን ዘንድ ሁሉን ነገር ልትረዳን ደግሞ ዝግጁ ስለሆንክ እናመሰግንሃለን። ስላደረክልን እስካሁን ድረስ ስለጠበከን እናመሰግንሃለን። የይቅርታ ሰዎች እንድንሆን የበለጠ ወደ አንተ እንድንቀርብ አንተ ማየት እንድንሻ አንተ ደግሞ ጌታ ሆይ ልትረዳን ዝግጁ ስለሆን አቤቱ ለእያንዳንዳችን ጌታ እግዚአብሔር ሆይ ንጹህ ልብ ፍጠርልን። የቀናውን መንፈስህን በአንተ ላይ ማየት እንችላለን። እኛም ደግሞ ጌታ ሆይ ታማኝ ልጆች ሆነን እንድንጓዝ ከመጨረሻ ድረስ ትረዳን ዘንድ ፈቃድህን እጠይቃለሁ። በዚህ ሰዓት በዚህ ጉባኤ ያሉትን ሁሉ አንተ ባርክ። በሰማነው ደግሞ እንድንኖርበት እንድንጠቀምበት እያንዳንዳችን እርዳን። ይዲ ይሄንን ምሽት አንተ ተረከብ። የሰላም እንቅልፍ የሰላም ራእይ ለእያንዳንዳችን ትሰጠን ዘንድ ፈቃድህን ጠይቃለሁ። እንደ ፈቃድህ ሁሉ ነገር ይፈጸም። ኃጢአት በደላችን ሁሉ ይቅር ብለህ በመስቀል ላይ ስለሞትክ ስላደረክልን ፍቅር ስለሰጠህን ቸርነት ምሕረት እያመሰገንህ ጌታ ሆይ ስንለያይ ደግሞ ቅዱስ መንፈስህ አብሮን ይሁን። ስለ አንድ ልጅ ስለ ኢየሱስ ክርስቶስ ስም ስትል አሜን። እግዚአብሔር ይባርካችሁ ጸጋውን ያብዛላችሁ። መልካም ሌሊት መልካም ምሽት። ተባረኩ።